Me llena de algo saber que es la.
በዙፋን ያለ እግዚአብሔር ሆይ እንደገና እናመሰግናለን።
አዎ
ሁሉ አምላክ ሆይ ስታስተምረን፣ አምላክ ሆይ ስትባርከን ነበር። አምላክ ሆይ ለዛ እያመሰገን አሁን ደግሞ ለዚህ ቦታ እንድንገኝ ስላስቻልከን እናመሰግናለን። በዚህ ቦታ ደግሞ አንተ ተናገረን፣ አንተ ባርከን። እግዚአብሔር አባት ሆይ አንተን ፈልገን ወደ አንተ መጥተናል። አምላክ ሆይ የእያንዳንዳችንን የቆምንበትን ሁሉ ቦታ የምታውቅ ግን ወደ አንተ መምጣታችን ይህ አምላክ ሆይ አንተ ተናገረን በያለንበት በምናስተውልበት ደረጃ መድረስ ለምትችል ደርሰን ለእያንዳንዳችን እንድትናገር እንለምናለን። ወደ አንተ ሀሳብ አድርሰን አምላክ ሆይ ጊዜውን ተቆጣጠር፣ በጌታችን በኢየሱስ ስም አማን
አሜን።
እሺ፣ እኔ ነኝ የምዘምር። አሁን ፒያኖ አልተለማመድንም። ጀስት እንደዚሁ ነው የምዘምር።
መልካም ነው።
እሺ። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። ትንቢትና እውቀት መገለጥ ብኖረኝ፣ ተራራን የሚያፈርስ እምነት ሁሉ ባገኝ፣ ለሰዎች በሞላ ልሳን ብናገር፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። ፍቅር ይታገሳል፣ ቸርነት ያደርጋል፣ እውነት ደስ ይለዋል፣ አመፃን ይጠላል። አይቀናም፣ አይመካም፣ ራሱን ያዋርዳል፣ እየተበደለ ሁሉን ይቅር ይላል። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። አመቺ ቦታ ላይ ጠላቱን አግኝቶ በመልካሙ መንገድ በፍቅር ሸኝቶ በሰዎች በሞላው ልጁን የሚያሳደው ዳዊት በዘመኑ ይህን አደረገ። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። ጠላቶች ሳለን ሞትን ካስታረቀን በመስቀል ላይ ፍቅር ህይወት ከሰጠን ህይወት እንድናተርፍ ሰውን ሁሉ ወደን በእውነተኛ ፍቅር ጌታ አጥለቅልቀን። ፍቅር ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። በአንተ ፍቅር የጣፈጠ ህይወት ስጠኝ። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስርህን ቁረጥልኝ። ባንተ ፍቅር የጣፈጠ ህይወት ስጠን።
አሜን አሜን አሜን
አሜን። እግዚአብሔር ባርክሽ። እግዚአብሔር ሁላችንንም ይባርከን በዚህ መልእክት።
እግዚአብሔር ይባርክሽ።
አሁን በዚህ ጊዜ እስቲ አንድ ጊዜ የራእይን መጽሐፍ 15ኛውን ምዕራፍ አንድ ወጥ ነው የምናነባው ዛሬ። እስቲ አንድ ጊዜ እናንባው። ምናልባት ቅድም የተሰጠው ተስፋ አለ የራእይን መጽሐፍ ከማንበባችን ማለት 15ኛውን ምዕራፍ ከማንበባችን በፊት ጥያቄ ወይም ሀሳብ ካለ ካለፈው ትምህርት በአእምሯችሁ ውስጥ ጥያቄን የሚፈጥር ነገር ካለ እንነጋገራለን ብለን ነበር እና ምናልባት ካለፈው ትምህርት ጥያቄና አስተያየት ካላችሁ ሀሳብም የቀረ ነገር ካለ ልንሰማ እንችላለን። አንድ ሶስት አራት ደቂቃ ጥያቄና መልስ ካለ እንጫወት እንችላለን። እንደዛ ከሌለ ግን ቀጥታ ወደ መጽሐፉ እንሄዳለን።
ፓስተር ልቅደምኔ።
እሺ።
ራእይ ምዕራፍ 14 በተጠና ጊዜ የመጀመሪያ ከአንድ እስከ አምስት በተጠና ጊዜ ወይ ካለቀ በኋላ ነው የገባሁት ወይንም እሱን ካጠናችሁ በኋላ ነው የገባሁት። ከአንተ ጋር ድሮ ይሁን በቅርቡ ይሁን አውርቼ ያወራው ይመስለኛል። ይሄ ከራእይ ምዕራፍ 14 ቁጥር 1 እስከ 5 ያለው እነኚህ 144,000 ብሎ የሚናገረው በቁጥር በራእይ ምዕራፍ 7 ላይ የምናያቸው የታተሙ 144,000 እዛ ስለታተሙ ብዙዎቻችን አይምሮአችን ከዛ ጋር የተያዘ ሆኖ ነው እየታየ ያለው። እኔ ግን ቁጥር 4 ላይ ካለው ሐሳብ የተነሳ ራእይ ምዕራፍ 14 ቁጥር 4ን ብዬ ደርሼ ባነብ ደስ ይለኛል። ወይ ደረሰ ሰው ቢያነብም ቆንጆ ነው። ደርሼ ያለው ለአንብብ እስከ ቁጥር 14 ቁጥር 4 የከተማውም ህዝብ የሐዋርያ ስራ ነው የከፈቱት። ይበልታ ራእይ 14 ቁጥር 4 እንዲህ ይላል፣ ከሴቶች ጋር ያልረከሱ እነዚህ ናቸው ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። እኔ ከዚህ ቀጥሎ ለሚናገር ሐሳብ ምክንያት የሆነኝ ከሰዎች ለበጉ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። በእንግሊዘኛው ላይ የሚለው first fruit unto God and to the Lamb ነው የሚለው እና ይሄ first fruit የሚል ነገር የመጀመሪያ ፍሬ የሚል ነገር እስራኤላውያን በዚህ ምድር ሲመላለሱ የቤተ መቅደስን ትምህርት በደንብ ካጠኑ ሰዎች አንዱ አንተ ነህ፣ እዚህ መሀልም ያላችሁ ልትኖሩ ትችላላችሁ። የመጀመሪያ ፍሬ የሚባለው ከማንኛውም ፍሬ እንደውም የሰው ልጅ የመጀመሪያ ልጅ ከእንስሳም የመጀመሪያ ከማንኛውም እርሻ ምርት የመጀመሪያ ለእግዚአብሔር ይሰጣል። ይሄ የሚያሳየው የእግዚአብሔር ውሃ አንተ ሰጠህ ነው፣ ፀሐይ አንተ ሰጠህ ነው፣ ሁሉን ነገር አንተ ሰጠህ ነው ይሄ ምርት ያገኘ ነው የሚል ትርጉም ነው አንባቢዎች የሚሰጡት። እና ክርስቶስ ከዚህ ምድር በተነሳ ጊዜ የመጀመሪያ ከሞት በተነሳ ጊዜ የመጀመሪያ የተነሱ ሰዎች እንዳሉ ማቴዎስ ማርቆስ ነው ማቴዎስ ላይ እናነባለን።
ማቴዎስ 7:51
እግዚአብሔር ይባርክሽ ነው። እና አርብም ቀን በተሰቀለ ጊዜ የተነሱ አሉ፣ ይሁድ ቀንም በተነሳ ጊዜ የተነሱ እንዳሉ የትንቢት መንፈስም ይናገራል። የነኚህ ሰዎች ቁጥር በማቴዎስ ላይ ግልጽ አይደለም፣ የትንቢት መንፈስም ሲናገር ግልጽ አላደረገውም። እና ነገር ግን ወደ ሰማይ ሲገባ እግዚአብሔር ክርስቶስ አንተ ዳይንነትን ሰጠ፣ ሁለተኛ ይቅርታ ሰጠ፣ ለሰው ዘር ይቅርታ ሁለተኛ ሰጠ፣ የመጀመሪያ ምርት ይሄ ነው ብሎ እንዳቀረበ እርሻውን ሲያርስ የነበረ ክርስቶስ ነው፣ ገበሬውም ክርስቶስ ነበር። የመጀመሪያ ፍሬ ይሄ ነው፣ ኃጢአትን ካሸነፈ በኋላ የመጀመሪያ ፍሬ ይሄ ነው ብሎ ለእግዚአብሔር እንዳሳየ፣ እንደውም መላእክት ሰዎችን ክርስቶስ በድል የመጣ መስሏቸው ሊያነግሱት ነበር ይላል። ሊያነግሱት ነበር ሰዎችን ይዞ ሲመጣ፣ ነገር ግን ገና ጥቂት ጊዜ እንዳለ የንግስናው ጊዜ ገና እንደሆነ ተነግሯቸው ቆዩ ይላል የትንቢት መንፈስ ሲናገር። እና አጥንታችሁ ያለፋችሁት ነው ከእስራኤል ወገን የተመረጡ እነኚህ በምዕራፍ 7 ላይ የታተሙ ሰዎች እነኚህ ናቸው በሚል ያጠናችሁ ይመስለኛል፣ ወይ በሌላም መልኩ አጥንታችሁ እንደሆነ አላውቅም። ግን እኔ ያለኝ እምነት እስካሁንም እያጠናዋለሁ ሙሉ በሙሉ ነው ብዬ የማልለው እነኚህ ክርስቶስ በሚመጣበት ጊዜ በጽዮን ተራራ ላይ የቆሙቱ እነኚህ 144,000 ክርስቶስ ከዚህ ምድር ሲሄድ ይዘዋቸው የሄዱ ሰዎችን ናቸው ይዞ የሚመለሰው የሚል እምነት ነው ያለኝ። ጥናት እያደረግኩ ነው ያለሁት። ሌላው ባለፈው ይሄ ማጭዱ ምንድን ነው የሚል ጥያቄ ጠይቄ ነበር። እና ማጭድ ገበሬ የሆኑ ሰዎች የገበሬ ልጆች ያውቃሉ የማጭድ ስራ። ማጭድ የሚቆርጥ ነው። ሲቆርጥ ደግሞ የሚቆርጠው ሳሩንም ይቆርጣል፣ ምርቱንም ይቆርጣል፣ እንክርዳዱንም ይቆርጣል። ሁሉንም ነው የሚቆርጠው። ከተቆረጠ በኋላ ነው ምርቱ ወደ ምርት የሚገባው፣ እንክርዳዱ ወደ እሳት የሚሄደው። መልካም ነገር አይደለም ይሄ ማጭድ። በእውነት ምርት ካልሆንን መልካም ነገር አይደለም። ምርት ከሆንን ዝናብ እንዳይመታን፣ ፉሊ ግሮን ከሆንን በኋላ ዝናብ እንዳይመታን፣ በኃጢአት በተለያየ ነገር ምርትን ሁኔታ በምናይበት ጊዜ ገበሬ ወደ እርሻ አጭዶ የሚያስገባው ዋናው ነገር እንዳይበሰብስ ነው ውጭ። እና ምርት የሆኑ ሰዎች መደሰት አለባቸው፣ ማጭድ መልካም ነገር ነው። እንክርዳድ የሆኑ ሰዎች ደግሞ መደሰት የለባቸውም፣ መጥፎ ነገር ነው። እና ምንድነን እኛ በዚህን ጊዜ ማየት ያለብን? እንግዲህ ይህ አሁን እየተደረገ ያለ ስራ ነው። አሁን እየተደረገ ያለ ስራ ነው የወንጌል ስራ። ባለፈው ስትናገር ጃጅሜንት አድርገ ነው የተናገርከው። እውነት ነው፣ በሰማይ ይሄ ስራ አሁን እየተካሄደ ነው ያለው። በየቀኑ በንስሐ ህይወት ወደ እግዚአብሔር ካልመጣን በስተቀር ወደ እንክርዳድነት ነው እየተቀየርን የምንሄደው እና በዛ ጃጅ የምንደረገው ለማለት ነው። እግዚአብሔር ይባርክ። ያመሰግናለሁ። አንተ አንድ ደቂቃ ወይ ሁለት ነው ያልከው፣ ብዙ ወስጃለሁ፣ ይቅርታ።
ግልጽ ያልሆኑ ነገሮች ግልጽ እንደሆኑ ካልሆነ ዝም ብሎ በአእምሮ ውስጥ ያብሰለሰለን የምንቆይበት እንዳይሆን ግልጽ የሆነ ሀሳብ መነጋገር እና ማጥናት ጥሩ ነው። አንዱ በመላ ዓለም ላይ በመላ ክርስቲያን ዓለም ላይ ማለት ነው፣ ሌላ ዓለም እንኳን ስለዚህ ብዙም የሚገባው እና የሚያስተውለው ብዙም ነገር የለውም። ግን 144,000 ብዙ ሰዎች ብዙ ክርስቲያኖችን የሚያነጋግር ነው። እንግዲህ በዛሬ ሰንበት ትምህርት ላይ ብዙ የቃል አጠናን ዘይቤዎች እንደገና ደግሞ አግባቦች የምለው ኮንቴክስት ማለት ሙሉ ሀሳቡን ማለት ነው። እነዚህ ያሉትን ነገሮች በጥሞና ስጠና ነው መጽሐፍ ቅዱስ ለሰዎች ሊገባ የሚችል። መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ያለ ቀላል ነገር የለም። እንደ መጽሐፍ ቅዱስ ያለ ከባድ ነገር በምድር ላይ የለም። ምክንያቱም ምክንያቶቹ በእንትን የተጻፈ አይደለም። የሰው እንዳሰኘው ለመናገር እና ለማድረግ የተጻፈ ነገር ሳይሆን የእግዚአብሔር ቃል በጣም ቀላል እና በጣም ከባድ ነው። ስለዚህ ነው ጥሞና ያስፈልጋል። አንዳንድ ጊዜ ደግሞ ያ የምንጠይቀው ጥያቄ በእርግጠኝነት ካልገባን ውሳኔ መወሰን ወይም ሳይድ መውሰድ አስፈላጊ አይደለም። መጽሐፍ ቅዱስ ግልጽ ባልሆኑ ነገሮች ላይ ሳይድ መውሰድና ወይም ትምህርት መጀመር አያስፈልገንም፣ ደግሞም አንችልም። ምክንያቱም በመንፈስ ቅዱስ ስራ ላይ ይመስለኛል ብለን የምንናገረውና የምንወስነው ሁኔታ አይደለም። አንዳንድ ነገሮች ባለፈ አንተ ነው ለምሳሌ ኢየሱስ ክርስቶስ ራሱ እስኪመጣ ድረስ የማይገቡ ነገሮች አሉ። መልሱና ጥያቄውን እርሱ እስከሚመልስልን ድረስ የምንጠብቀው ነገር ስላለ አሁን ለምሳሌ ይሄ 144,000 ጥልቅ ቢገባን ባይገባን ከደህንነት ጋር ምንም ግንኙነት የለው። ከደህንነት ጋር ያለነ እውነተኛ የሆነ ነገር ቢኖር መንፈስ ቅዱስን፣ አብን እና ወልድን ያድነኛል ድኛለሁ፣ ለዘላለም የህይወቴ ተስፋ በእሱ ላይ ተወስኖልኛል ብሎ ማመን ነው። ምክንያቱም መንፈስ ቅዱስ እስካልገለጠልን ጊዜ ድረስ አንዳንድ ጊዜ ውሳኔ ወይም ደግሞ ሳይድ ካደረገን በኋላ ሙሉ ወደ እግዚአብሔር ህሊውና እንዳንደርስ ጭቅጭቅ ይፈጥራል። ማናቸውንም ጭቅጭቅ በሚፈጥሩ ጥያቄዎች ላይ እግዚአብሔር ያውቃል። ለእኔ ያልገባኝም እግዚአብሔር ይመስገን ብለው ከእግዚአብሔር ህዝብ ጋር በሰላም መኖር ነው። አሁን ለምሳሌ 144,000 ከአግባቡ ጋር ወይም ደግሞ ሙሉ ሀሳቡን ለማግኘት መጽሐፍ ቅዱስን ማንበብ አለብን። አንዳንድ ጊዜ ከልዩ ልዩ ሀሳቦች ጋር አገናኝተን ወደ ውሳኔ እንደርስና ለራሳችንም ውሳኔ ካደረገን በኋላ የስህተት ነገር ውስጥ እንዳንገባ ብዬ ነው ሁልጊዜ ሳይድ ማድረግ ያለብን ወይም ደግሞ መወሰን ያለብን ከመንፈስ ቅዱስ ጋር ብቻ። ነገር ባይገባኝም እኔ በአላቅ እግዚአብሔር ይመስገን ብለን የምንወስዳቸውና ዋና ሙሉ ሀሳብን ወይ እግዚአብሔር በራሱ እስከሚገልጥልን ድረስ ወይም ደግሞ በተፈጥሮ ውስጥ እስከሚያሳየን ጊዜ ድረስ ወይም ደግሞ ቀጥታ በእኛ በራሳችን ህሊውና ውስጥ ተናግረውን በራሳችን የህይወት ልምድ እስከምናገኝ ጊዜ ድረስ እግዚአብሔር በሰባት መንገድ ራሱን ይገልጣል ወይም ደግሞ በመጽሐፍ ቅዱስ ኮንቴክስቱን ወይም ደግሞ ሙሉ ሀሳቡን ከልዩ ልዩ ቦታዎች አግኝተን ሙሉ የሆነ ሀሳብ እስከምናገኝበት ድረስ ነው። ይሄ 144,000 ብዙ ክርስቲያኖችን ያከራከረ በእኛ ቤተክርስቲያንም ውስጥ ብዙ ሰዎች ልዩ ልዩ እንትን የወሰዱበት ነው እና በዛ ላይ እኔ እግዚአብሔር የነገረኝን እና ግልጽ አድርጎ ያሳየኝን ነገር ልናገር እችላለሁ። ግን በራሳችን ቤተክርስቲያን ውስጥ ብዙ ሰዎች የተለያየ ሀሳብ አላቸው። ከቤተክርስቲያን እንደውም ወጥቶ የሄዱ ሰዎች አሉ። በዚህ ሁኔታ ምክንያት ለምሳሌ እንደነ ጂሆቫ ዊትነስስ አድቨንቲስቶች ነበሩ፣ ጥለው የወጡ ናቸው። ይሄ ዴቪዲየንስ ከአድቨንቲስት ቤተክርስቲያን የወጡ ናቸው። እንደምታወቀው በቅርብ ጊዜ ከአዋሳ ተለይቶ የወጡ በዚህ በ144,000 ውስጥም አንዱ ክርክራቸው ይሄ ነው። ምክንያቱም ኤለን ጂ ዋይት አቋምም የላትም በሚል አንድ ብዙ ትልቅ ነገር እንኳን ባይሆን እንደዚህ ያሉ ብዙ 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 ክርስቲያኖችን የሚለያቸው እዙ በቤተክርስቲያናችን ውስጥ እንኳን ሆነን የተለያየ አስተሳሰብና አመለካከት ያለ ናት። ቅድም በሰጠኸው የመጀመሪያ ፍሩት ወይ የመጀመሪያ ፍሬ ናቸው ብለን በምንወስድበት ጊዜ ይሄ ግልጽ የሆነ ነገር የለም። እዛው በመጽሐፍ ቅዱስ ውስጥ ያሉ ሀሳቦችን እዛው ምዕራፍ ላይ ወይም ደግሞ በሰባተኛ ምዕራፍ ላይ ያለውን ነገር ተከታትለን ብናጠና ይሄ 144,000 የእስራኤል ልጆች እንዳይደሉ ይናገራል። የእስራኤል ልጆች ከእስራኤል ልጆችም አንድ ሁለቱ ልጆች ከነዛ 144,000 ከእያንዳንዱ 1,200 ከወጡቱ ሁለቱ ልጆች የሉ፣ የዮሴፍ ልጆች ናቸው የተተኩ ይቆጠራሉ ብለን ልንከራከር እንችላለን። የእስራኤል ልጆች ናቸው ብለን በዛም ጊዜ ዮሐንስ ይህንን በሚያይበት ጊዜ 12 ነገድ አልነበረም። 12ቱ ነገድ እንዳይደሉ የምናገረው ወደ ሁለቱ ስላልነበሩ 12 ነው ብለን ለመውሰድ አንችልም። ጳውሎስ ሲናገር ደግሞ እስራኤል የሚባለው አማኞች ናቸው ነው ብለው በተደጋጋሚ በልዩ ልዩ ቦታዎችም ስለ እስራኤል በምናነሳበት በእስራኤል ጥያቄ ላይ ማለት ነው እስራኤል ኢየሱስ ክርስቶስ ወንጌል ከተጸየፉ በኋላ እና የኢየሱስ ክርስቶስን ወንጌል ከጠሉት በኋላ በመስቀል ላይ ኢየሱስ ክርስቶስን ከሰቀሉት በኋላ እስራኤል አዘዘር 12 ትራይብ ተብሎ የሚጠራበት በምንም መንገድ የለም። የአብርሃም ልጆች አይደሉም። ዮሐንስ መልእክት የሚጽፈው ስለመላ ዓለም ነው የሚጽፈው። ሁለት ጊዜ በራሱ በወንጌልም ዓለምን ክርስቶስ ለማዳን እንደመጣና የእስራኤል ልጆች በዛ ዲስኳሊፋይድ እንደሆኑ በተለይም ወንጌልን ከተጸየፉ በኋላ ባለፈ ሳምንት እንደተናገርን የእስራኤል ልጆች እግዚአብሔርን ወንጌል የመጨረሻ ወንጌልን ከጠሉ በኋላ የእስራኤል ልጆች ተብለው በወንጌል ዓለም ላይ የሚሄዱ እንትን የላቸውም። እነሱ ደግሞ በጠቅላላ በመላ ዓለም ላይ ባይደወይ የእስራኤል ልጆች በመላ ዓለም ላይ ተቀላቅለው ከማንም ዘር ጋር ተዋህደው አሁን እስራኤል የሚባል ዘር የተለየ የለም። አሁን በእስራኤል ሀገር ያሉ ሰዎች እንኳን እስራኤላውያን አይደሉም። አንዱም ክፍል የእኛም ጥቁሮች ሄደው እስራኤላውያን ተብለዋል። ከዩሮፓ ጋር የመጡት ሞስትሊ ከአንግሎ፣ ከራሽያ፣ ከሌሎች ከጀርመን ከልዩ ልዩ ዘር የተዋህዱ ናቸው። ከአሜሪካ ነገር እስራኤልን ነፃ ለማውጣት በ1949 ዓመተ ምህረት ወደ እስራኤል ሀገር የገቡትን ቢሆኑ ከብዙ ህዝብ ጋር የተዋህዱ እስራኤላውያን የልጅ ልጆቻቸው አሜሪካውያን፣ እንግሊዞች፣ ፖርቱጊሶች፣ ስፓኒሾች እንደዚህ በቃ የተቀላቀለ ህዝብ ነው። አሁን እስራኤል የሚባል ዝርይም የለም። ዮሐንስም የጻፈው በዛ አይነት ሁኔታ ነው። ጳውሎስም እስራኤል የሚባለው የአብርሃም ልጆች የሚባሉ ክርስቲያኖች ናቸው የሚል ብዙ ጽሑፍ በየቦታ አለ። ግን ይሁን ሌላ በእኛ ቤተ ክርስቲያን ያለውን እምነት በምንመለከትበት ጊዜ ብዙ ብዙ አይነት አስተሳሰብና አመለካከት ዝርዝር ሀሳብ አለ። ግን ቀጥታ ወደ መጽሐፉ በምንሄድበት ጊዜ ከአንድ ጀምረን በምንመለከትበት ጊዜ ያለውን ሁኔታ ስንመለከት ትንሽ ሀሳብ ለማግኘት እንችላለን። ያ ማለት አንተ ያስከው ፖዚሽን ወይም እኔ ያስኩት ፖዚሽን ወይም ሌላ ሰው የያዘው ፖዚሽን አድቨንቲስት መልእክት ጋራ የሚቃረን ሊሆን አይችልም። ጥለን እስካልወጣን ጊዜ ድረስ ማለት ነው። ቤተክርስቲያኑን ጥለን እስካልወጣን፣ ቤተክርስቲያኑን ጥሎ የወጣ ሰው ሁሉ አውቶማቲካሊ ከእግዚአብሔር እጅ የወደቀ ነው። ምክንያቱም አድቨንቲስት ቤተክርስቲያን መልእክት የተመሰረተው በክርስቶስ በአብ በመንፈስ ቅዱስ ላይ የተመሰረተ ነው። አሁን ለምሳሌ እና አብርሃም እና ዮኤል እና አቤል እና ኖህ እኔና እናንተ ዛሬ የምናውቃቸውን መጽሐፍቶች እንኳን አልተጻፉም፣ አያውቁትም። ስለዚህ ነገር ምንም የሚያውቁት ነገር የለም። ይህንን እንደውም ሌሎች ደቀ መዛሙርት አያውቁትም። ዮሐንስ ነው የጻፋቸው። በዛሬ ትምህርት ላይም አለ፣ በሚቀጥለው ሳምንት ትምህርት ላይም አለ። ይሄ 144 በጣም የሚደንቅ ነገር ነው። ይሄ 144 የሚባለው የእግዚአብሔር ልጆች የአማኞች ቆራጥነት ልክ ከክርስቶስ በተቀር እንደነዚህ ያለ ሕይወታቸውን የሰጡ አማኞች በምድር ላይ እንዳልተገኙ መግለጫ የሆነ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ክብር የሚቆሙ አውሬውን ሙሉ በሙሉ የተቋቋሙ የስዕልንና ምሳሌን የማይሰግዱ በሰንበት ቀን ምንም አይነት ቅርቅር ሀሳብ የሌላቸው በመጨረሻም የእግዚአብሔርን ልጅ እውነተኛ አምላክ እንጂ በምንም አይነት ሁኔታ ሌላ ነገር የማይተካው እውነት እንደሆነ በዛሬ ትምህርትም አለ። አውሬውን ያሸነፉ ምሳሌውን ወይም ምልክቱ እመለከ በስዕሉ የማይሰግዱ ማርክ ወይም ደግሞ ሰንበትን ወይም ይሁድን የማይጠብቁ እርሱ የሚለውን ነገር በምንም አይነት ሁኔታ የማይቀበሉ ላል አንድ ጊዜ 15 ቁጥር ላይ ያለውን ምዕራፍ 15 ከቁጥር 1 ላይ ያለውን አንብብ እስቲ አንድ ጊዜ እንመለሳለን ወደ 14። ማነው እዛ ያለ? ማንም ሊያነብ ይችላል? 15 ቁጥር
ራእይ መጽሐፍ ነው።
አዎ ራእይ መጽሐፍ 15
ቁጥር ስንት?
ከሁለት ላይ ጀምረህ አንብብ።
በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየሁ። በአውሬውና በምስሉም በስምም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ።
አዎ እሱ ነው። ምን ይላል? ምሳሌውን አውሬውን ድል የነሱ ምሳሌውን ወይም ደግሞ ማያ መልኩ ማለት ነው ስዕልና ምሳሌን ያልወሰዱ የእርሱን ምልክት ወይም ደግሞ ሰንበትን ይሁድ ቀንን በምንም አይነት በቁጥር የማያስገቡ እርሱን ወይም ደግሞ ቁጥሩን የማይቀበሉ ማለት ቁጥሩን ባለፈ ጊዜ ተምረናል። ይሄ ፍሊደስ ቪካሪስ ፍሊዴ የሚለው ይሄ ስድስት ስድስት ስድስትን የማይቀበሉ ሶስት፣ እነዚህ አራቱ ምልክቶች በምንም አይነት ሁኔታ የማይስማሙ ሰዎች ማለት ነው። 144 ኋላ እንመጣበታለን። አውሬውን ድል የነሱ ምሳሌንና ስዕልን የማይሰግዱ የማይቀበሉ በምንም አይነት ሁኔታ በምንም አይነት መልኩ ይህንን በምንልበት ጊዜ ገንዘቡንም ብሩንም ወርቁንም ዲግሪውንም ማንኛውንም ነገር እርሱ በሚፈልግበት አቅጣጫ የማይስማሙ ማለት ነው። እንደገና ደግሞ ስዕልና ምሳሌን የማይሰግዱ ጠቅላላ አውሬው ያመጣውን ማንኛውንም አይነት ሁኔታ የማይቀበሉ ወይም ደግሞ ብዙ ሰዎች ዛሬ ብዙ እንዳጠናን ከሆነ እዛ ሄደው የሚሰግዱትን ምሳሌውን የማይቀበሉ ማለት ምስሉን የማይሰግዱ አውሬው በምንም አይነት ሁኔታ የማይሰግዱለት ማለት ነው። ሌላ ደግሞ በሰንበት ቀን ምንም አይነት ኔጎሽዬሽን ምንድን ነው ይሄ መደራደር ማይደራደሩ ማለት ነው። አሁን ለምሳሌ ብዙ ሰዎች አይ እኔ እኮ ቅዳሜ ቀን ሰርቼ ስጦታን ለሚሽን ፊልድ ባውለው ምንም ችግር የለብኝም። ይሄ ባቢሎናዊነት ማለት ነው። ድሮ የእግዚአብሔርን ገንዘብ ለመብላት ወይም ደግሞ የእግዚአብሔርን ሰንበት ለማፍረስ ለራሳችን ዙሪያ ጥምጥም የምንጫወተው ጨዋታ ማለት ነው። ምን ቀልደው ቀልድ ማለት ነው። ከዛ በላይ ግን እንደ ሃይማኖት አድርገው ይህንን ምልክት በህይወታቸው ያልተለማመዱ ያልተቀበሉ እንደገናም የእሱን ስም በምንም አይነት ሁኔታ የጳጳስ ምግባር ለእኔና ለእናንተ ይጠቅማል ብለው ብዙ ሰዎች ዛሬ ሰንበት ቀንን ብቻ ሳይሆን ርኅራኄው በጣም ታላቅ ነው። የሰውየው እሱ ዓለም በሙሉ በእሱ ላይ አርፎ ነበረ። በሚቀጥሉት ትምህርቶች ላይ እንደ ካቶሊክ ቤተክርስቲያን ዓለም ሁሉ የሚጸየፈው ሃይማኖት በቅርብ ጊዜ አይኖርም። በቅርብ ጊዜ የሚመጣው እንደ ካቶሊክ ሃይማኖት እንደ ካቶሊክ ድርጅት ዓለም ሁሉ የሚጸየፈው ዓለም ሁሉ የሚጠላው የሃይማኖት ድርጅት በምድር ላይ አይኖርም። የሚገለው በያለበት በቃ ጀርባውን የሚመልስበት እግዚአብሔር በመጨረሻ ላይ እስከሚያጠፋት ድረስ እስከሚደመስሳት ያለ ምሕረት እስከሚያጠፋት ድረስ ይህንን ሁሉ ከአሁኑ ጀምረው ወይም ደግሞ በህይወታቸው ዘመን የተጸየፉ ሰዎች ማለት ነው በመጨረሻ ዘመን ላይ የሚኖሩ ሰዎች ናቸው። ኢየሱስ ክርስቶስን ፊት ለፊት የሚያዩ ከፈተና ከመከራ ከብዙ ስቃይና ልክ እንደ ዳንኤል እና እንደ ዳንኤል ጓደኞች በአናቢስ ጉድጓድ ውስጥ ቀርበው ወይም እንደ አስቴር ለፍርድ ለሞት ፍርድ ተፈርዶባቸው አሁን የካቶሊክ ቤተክርስቲያን እና የፕሮቴስታንት ቤተክርስቲያን በመጨረሻ ላይ ዓለምን በሚታስጨንቅበት ጊዜ ከፕሮቴስታንት ቤተክርስቲያን፣ ከካቶሊክ ቤተክርስቲያን፣ ከአድቬንቲስት ቤተክርስቲያን፣ ከዓለም ከእስላም ቤተክርስቲያን፣ ከካሃዲ ከፍልስፍና ዓለም ሳይቀር የሚመጡ ከኔ ውጭ መንጋ አለ ብሎ ከሚያስባቸው ሰዎች ቁጥር ናቸው። እነዚህ ፍጹማን የሚባሉ ነውር ያልተገኘባቸው ኢየሱስ ክርስቶስን በፊት ለፊት የሚያዩ በመጨረሻ ዘመን በጽዮን ተራራ ላይ በቆመበት ጊዜ አብረው ጸን የሚሆኑ በመጨረሻ ስል ከአንድ ሺህ ዓመት በኋላ በሚመጣበት ጊዜ ሳይሆን በመጀመሪያ ጊዜ ቅዱሳንን ወይም ፍጹማንን ጻድቃንን ለመውሰድ በመጣ ትንሣኤ ላይ ከእሱ ጋር በፊት ለፊት ላይ ቆሞ የሚገኙ የፍጽምና ምልክት ቁጥር ነው። የቅዱሳን ምልክት ነው። እነዚህ ሰዎች በክርስቶስ ፊት የሚገኙ አንዳንድ አድቬንቲስቶች የሚከራከሩ አሉ። አይ ከብዙ ዘመናት ጀምሮ ከና አቤል እንደነና ዳንኤል እንደና አስቴር እንደና ጳውሎስ እና ኤርሚያስ እና ኢዮብ እና ሌሎችም እንደዚህ ያሉ የተጠራቀሙበት እና ኤለን ጂ ዋይትም ያሉበት መጨረሻም እኛም ምናልባት በዘመናችን ካለንበት ተጠራቅመን ለእግዚአብሔር ለልዩ ክብር በእግዚአብሔር ፊት የምንገኝ በኩራት ነን ብለው የሚሉ አሉ። እሱ በእውነቱ የሚያከራክረን ብዙ ጭቅጭቅ የሚፈጥር የጽድቅና የቅድስና ውይይት አይደለም። ማወቅ ጥሩ ነው ለሌሎች እንዲገቡ። ይሄ 144,000 የፍጽምና ወይም የእግዚአብሔር ልጆች ከክፉ ሁሉ አምልጠው መጥተው እንደና ምንሉ ያሉ ማለት ነው። ከዓለም ሃይማኖት መጥተው እንደኔ ያሉ ማለት ነው። ከጥንቆላ መጥተው ከእግዚአብሔር ጋራ ተዋህደው ለዘላለም ከእግዚአብሔር ጋራ የሚቆዩ እንደውም አንዳንዶቻችሁ ከአድቨንቲስት ቤተክርስቲያን ቤተሰብም የተወለዳችሁ ያመለጣችሁ የእግዚአብሔርን ጽድቅና ቅድስናን ከምንም ጋር የማታዋህዱ ከእግዚአብሔር ጋር ቆማችሁ በእግዚአብሔር ፊት ተገኝታችሁ ቅድስናን የምትገናኙ ሰዎች ናችሁ። ያ ማለት ከሴቶች ጋር ያረከሱ በሚልበት ጊዜ አንዳንድ ጥያቄዎች አሉ። ምን ማለት ነው ከሴት ጋር ያለ ከሴቶች ጋር? ካቶሊክ ቤተክርስቲያን እና ከፕሮቴስታንት ቤተክርስቲያን ጋር ያልተዋህዱ ማለት ነው። ሴቶች የሚለው እሱ ነው። ሌላ ማለት ሌላ ደግሞ ቤተክርስቲያን ሳንዴ ኪፒንግ እና ሳተርዴ ኪፒንግ እንደገና ደግሞ ጣዖትን ማምለክ ኦርቶዶክስ ቤተክርስቲያንም አሉ። ከዛም ሁሉ አምልጦ የሚመጡ ይሄንን ሁሉ አሸንፎ ልክ አይደለም ብለው የሚመጡ ልክ አይደለም ብለው በሚሉበት ጊዜ ሊያጠፏቸው በሚሞክሩበት ጊዜ ቁራጥ የሆነ እርምጃ የሚወስዱ እንደነ ሩት እንደነ አስቴር ያሉ የእግዚአብሔር ጽድቅና ቅድስና ምልክት ያረፈባቸው ሰዎች ማለት ነው። እና ሌላ አከራካሪ ብዙ ጥያቄዎች አሉ። እኔ ግን ካጠናሁትም መንፈስ ቅዱስም ደግሞ ግልጽ አድርጎ ከነገረኝ ነጥብ ላይ ነው ተነስቼ ይህንን የምነግራችሁ። ብዙ አንብቤ ያለው በዚህ ነጥብ ላይ የእኛ እና ኤለን ጂ ዋይትንም አይቻለው። እሷም በዚህ ነጥብ ላይ እንደውም እሷ ባትከራከሩ ጥሩ ነው በዚህ ላይ ስራ ትተዋለች። እኔ ግን መንፈስ ቅዱስን ጠይቄ ያገኘሁት ይሄ ነው።
ፓስተር አንድ ደቂቃ ወይ አንድ ሁለት ደቂቃ ልናገር?
አይ ብታገር ብዙዎቻችሁ ለመናገር ትችላላችሁ በዚህ ነጥብ ላይ።
ለሌሎች አትሊስት መንገድ ለመክፈት ቅድም ፍርስት ፍሩት ከሚለው ተነስቼ ነው ይሄ ነገር ክርስቶስ መጀመሪያ ከዚህ ምድር ሲነሳ ይዘዋቸው የሄዳቸው ሰዎች ያልኩኝ። ለምሳሌ አይል ራዕይ 17 ላይ ያለች ሴት አለች። ውመን ነው የሚለው WOMAN ነው ብዙ አይደለም። ራዕይ 12 ላይ ያለች ሴት ደግሞ እንደዚሁ ውመን ነው የሚለው አንድ ሴት። እነኚህ ሁለቱ ቤተክርስቲያንን የሚወክሉ ናቸው። እዚህ ቦታ ግን ውመን ይላል። ቤተክርስቲያናት የሉም። ቤተክርስቲያናት የሉም። ቤተክርስቲያን ነው ያለው። መጽሐፍ ቅዱስ የሚያቃቸው ሁለት ቤተክርስቲያናት ነው። በራዕይ 12 ላይ ያለች እና በራዕይ 17 ላይ ያለች። አድቬንቲስቶች እኛ ራሳችን ስለተዋረድ ይሄ ከሴቶች ጋር ያረከሰ በሚልበት ጊዜ እንደዚህ የሆነ አይደለም ብለን እንቀይራለን። ነገር ግን እንደ ዮሴፍ ያሉ ሰዎች አሉ ከሴቶች ጋር ያረከሱ። ምን አይነት ሰዎችን ክርስቶስ ከዚህ ምድር እንዳነሳቸው 144 አይደሉም እነሱ አይደሉም እንኳን ብንል ይሄ ከሴቶች ጋር ያረከሱ በሚልበት ጊዜ እኛ ከሴቶች ጋር ስለረከስ ያረከሱ የሉም ማለት አንችልም። ውመንስ ነው የሚለው ከብዙ ሴቶች ጋር። አንደኛው ነጥብ እሱን ወደ ጥናት ማቅረብ ያለብን ነገር ነው። ሌላው በጽዮን ተራራ ላይ ነው ቁጥር አንድ ስታነብ በጽዮን ተራራ ላይ ቆሞ አየው ነው የሚለው። ክርስቶስ ወደዚህ ምድር መጀመሪያ ሲመጣ የተኛውንም ተራራ አይረግጥም። በአየር ላይ ነው የምንነጠቀው። ምክንያቱም ምድር አልነጻችም እስካሁን። በመጀመሪያ በሁለተኛ ምጽአቱ ጊዜ ምድር ስለማትነጻ ስለማትቃጠል በአየር ላይ ነው የምንገናኘው። ነገር ግን ከሺህ ዓመት በኋላ በምንመጣበት ጊዜ ኦሊቭ ማውንት ኦሊቭ በደብረ ዘይት ተራራ ትንሹ ከተማ ኢየሩሳሌም እንደሚታርፍ ይናገራል። ይሄም ለሌላ ጊዜ ለጥናት የሚሆን ነገር ነው። ዮሐንስ ራእይ ያየው እነኚህን ሰዎች በጽዮን ተራራ ላይ ነው ያየው። ጽዮን ተራራ በመጽሐፍ ቅዱስ ምንድን ነው የሚወክለው? ኦልሬዲ ከክርስቶስ ጋር ነው ያያቸው። ተነጥቀው የሄዱትን ሳይሆን ከክርስቶስ ጋር ነው ያያቸው። ደግሞ በግንባራቸው ኦልሬዲ የእግዚአብሔር ስም በግንባራቸው ተጽፏል። ክርስቶስ የሄደበት የሄዱ ናቸው። በአፋቸው ምንም ነገር ስህተት ያልተገኘ። ይሄ በጣም ክሊር የሆነ የተለየ ቡድን ነው የሚያሳየው፣ ጥናት የሚያስፈልገው። ነገር ግን ራእይ 7 ላይ ያሉ ጋር ካያያዝን ይሄንን እያነበብ ራእይ 7 ላይ ያለ ነገር ነው የሚል ሐሳብ ውስጥ ከገባን አው በ144 እዛ የታተሙ ናቸው በማለት እንጨርሳለን። ቀድሞ ዋና ነገር ያልከው ምንድነው? ቤተክርስቲያንን ጥለን እስካልን ድረስ ይሄ ከቤተክርስቲያን ጋር የሚያቃውመን ነገር አይደለም። እውነት ነው። በጣም የሚገርም ነገር የተናገርከው ዴቪዲያን የወጡት በዚህ ጥቅስ ምክንያት ነው። ምነኝ ጆሆባ ዊትነስ የተለዩት በዚህ ጥቅስ ምክንያት ነው። ኢንክሉዲንግ ሰም አደርስ እያደጉ ዲቨሎፕ እያደረጉ ሄዶ እንጂ አጀማመራቸው ይሄ ጥቅስ አይደለም። አጀማመራቸው የቤተክርስቲያንን መሰረት ስናጠና መሰራራት ሁለት ሴቶች አንዷ ለሰንበት ልብሷን አጥባ ማሽን በሌለ ጊዜ ገመድ ላይ ሰቅላ አንደኛው ሰንበት የማታከብረው አቧራ ምንድን ነው ጭቃ የተቀላቀለ ውሃ ደፈችባት። እቺ ሴት ሰንበት ይልገባ ነው ልብሷን ደግሞ ሁለተኛ ካጠበች ፀሐይ የለም እና እቺን ሴት ተሳደበች። እንዴት ሰንበት አክባሪ ሆነሽ ሴት እቺን ሴት ትሳደቢያለሽ ተብላ ተቀጣች። በጣም ነው የተቀጣች። የበደለች እያለች የተበደለች ተቀጣች። እነኛ የተቀጡ ናቸው ጆሆቫ ዊትነስ የጀመሩት። በጣም የሚገርም የአድቬንስን ታሪክ ስታጠኑ አክቹዋሊ የልጅ ልጅ ልጅ ነው ይሄንን ነገር ስቲል እኛ ጋር ቤተ ክርስቲያን ይሄዳል። እነኚህ የተቀጡ ቤተሰብ ፋሚሊ እንትን ያለው ግን ቀስ በቀስ ታሪካቸው እየተቀየረ በ144ቱ ላይ ጥያቄ እያደረባቸው ሰዎች ብዙ ከቤተ ክርስቲያን ተለይተዋል። ይሄ የሚያለያይ ነገር አይደለም እንዳልከው፣ ግን ማጥናት አስፈላጊ ነው። እያንዳንዳችን ሰው የነገረውን ሰምተን መሄድ ሳይሆን ማጥናትን የመሰለ ነገር የለም። በጣም የሚገርማችሁ በ1888 እዚህ ሚኒሶታ የታወቀ ክርክር ነበር። ገላትያ ምዕራፍ 3:23 ላይ የተጻፈ ጥቅስ ክርስቶስ ባለፈው ምዝ የተናገርኩ መሰለኝ ክርስቶስ ሞግዚትን የሚለው ህግ 10ቱን ትእዛዛት ይጨምራል ብሎ ዶክተር ዋግነር ሲናገር ጄኔራል ሴሽን ላይ የነበረ ሰው ለሁለት ተካፍሎ ነበር እና አንድ ቤተክርስቲያን አባል እንግዳ የሆነ ነገር አምጥቶ መናገር የሚያሸብር ነገር ሊኖር አይገባም። ግን ሰዎች ወደ ጥናት ነበር የሄዱት። የዋግነርን ሐሳብ እኔ እስካሁን አልደግፈም፣ ግን አድቬንቲስቶች እስካሁን የሚደግፉ ሰዎች አሉ። ዋግነር ግን እስከሚያረጅ ድረስ በአድቬንቲስት በተለያየ ቦታ ይሄን አቋም እንደያዘ ሲያገለግል ነበር። 10ቱን ትእዛዛት ጭምር ነው ይሄ ጥቅስ የሚይዘው ማለት ከባድ የሆነ ነገር ነው። ሰንበትም ኦልሬዲ ተሰቅሏል ማለት ነው። ግን ቤተክርስቲያናችን እንደዚህ አይነት ሰዎችን ራሱ ስታስተናግድ ነበር። የምናስበውን ነገር መንፈስ ቅዱስ የሚያሳየንን ነገር ከማንሸራሸር ወደኋላ የሚያደርገን ነገር ሊኖር አይገባም። ጥናትን የመሰለ ነገር የለም ለማለት ነው። እግዚአብሔር ይባርክ። ታንክ ዩ።
አመሰግናለሁ።
በዚህ ነጥብ ላይ አንድ ከመንዳችን በፊት ወይም ወደ ሌሎች አስተያየት ከምሰጡ ድረስ ወይም ሀሳብ አለኝ የምትሉ ሰዎች ካላቸው አስተያየት ብትሰጡ ደስ ይለኛል።
እንደውም ይህን ጥያቄ ባለፈው የጠየቅኩት እኔ ነበርኩኝ። በዚህ ውይይት ውስጥ ለእኔ ያው በገባኝ መሰረት ቀጥታ አንብቤ ልክ በቃ 144,000 ብቻ ነው ወይ ሰማይ ከክርስቶስ ጋራ ወደ ሰማይ የሚሄዱ የሚል በጣም ጠባብ ሀሳብ ገብቶብኝ ነው በውስጤ። እና 144,000 ብቻ ከሆነማ ታዲያ ሁሉ ፍጥረት ብዙ መንግስቱ ሰፊ ነው። ሰው ሁሉ መዳን ብችል፣ ጌታ ኢየሱስ ክርስቶስ ድምፅ ሰምቶ ሁሉ መዳን ብችል ጌታ ደስታውን አይችልም። መንግስቱ ሰፊ ነው፣ ለሁሉም የሚበቃ ነው። እና ይሄ ሆኖ ሳለ በኃጢአት ምክንያት ሰው ሁሉ ቀርቶ 144,000 ብቻ ነው እንዴ የሚል ነገር በውስጤ ጥያቄ ሆኖብኝ ነው ብዙ ሀሳብ ውስጥ ገብተን ብዙ መረዳቶችን ያገኘ ነው። ሁሉ ለራሴ ያገኘሁት ማለት ነው። ዛሬ ደግሞ በወንድሜ በኩል የሰማሁት ነገር ለእኔ ደግሞ ሌላ አዲስ ነገር ሆነብኝ እና ኦልሬዲ ከጌታ ጋራ የሄዱ ናቸው፣ ጌታ በተነሳ ጊዜ የተነሱ ናቸው የሚል መረዳትም ሌላ እየመጣ ነው። እና ለእኔ ነው ይሄ ለእኔ አዲስ ነው። ግን ባለፈው እኔ በለጥያቄ እንደ መልስ አድርጌ የወሰድኩት በኩሮቹ ወይንም ሁሉም ሳይሆኑ በመጀመሪያ ትንሣኤ የሚነሱ ናቸው የሚል ሀሳብ ነው ወደ ውስጥ የገባው። እና ያም ሆነ ይህ አሁን ለእኛ ይሄ ለደህንነታችን ዋና ጉዳይ አይደለም። እንደውም ዛሬ ወንድሜ ባለው ነገር ላይ ኦልሬዲ የተነሱ ናቸው የሚለውም እኔ ዋና እንኳን ጠቅላላ አልሆነም ነው። ምክንያቱም ልክ ቦታ አይበቃም፣ ሰማይ በቃ ይሄ ብቻ ነው፣ ለሰማይ ለነዚህ ብቻ ነው የተዘጋጀው የሚል ጠባብ አስተሳሰብ እንዳይመጣ ማንኛውም ይሁኑ ቀድሞ ከክርስቶስ ጋር የሄዱም ይሁኑ ጌታ ሲመጣ የመጀመሪያ ትንሣኤ ላይ የሚሄዱም ይሁኑ በማንኛውም መልኩ 144,000 በእንደዚህ ቢባል ዋናው ነገር ጠቅላላ እስካልሆነ ድረስ የመዳን ተስፋ ለእኔ በሩ ክፍት ነው እና ለመዳን ያለኝን በተገለጸልኝ ያክል ለመዳን ያለኝን ነገር ሩጫዬን ከጌታ ጋራ ከመቀጠል ሌላ ምንም የምናመሃኘው ነገር ሊሆን አይችልም እና ምክንያት የለንም እና ማወቁ ጥሩ ነው፣ መቆፈሩ ጥሩ ነው። እግዚአብሔር መንፈስ በበለጠ ያው መመርመር ወይንም መጽሐፍ ቅዱስን መርምሩ ይላል እና የምንመረምረው ነገር ከደህንነታችን ጋራ የማይጋጭ እስካልሆነ ድረስ ብዙ ባያሳስበን ጥሩ ነው የሚል ነገር ነው ለውስጥ አሁን ያስቀረሁት እና በእውነት እግዚአብሔር ይርዳን።
አሜን።
እግዚአብሔር ይስጥልን። ሌላ አስተያየት? ሌላ አስተያየት?
ሄሎ፣ ይሰማል?
አዎ ይሰማል።
አሁን ቅድም ማለት ካለችው ስለየብዙ የለኝም። ማለት አሁን ወንድም ክዳኔ ያለውን እኔም ሀሳቡ አዲስ ነው ለእኔም፣ ግን ያገኘውን ሶርስ እንትን ብታደርግ ጥሩ ነው ማለት ለማወቅ እንደዛ አይነት ያሉ ሀሳቦችንም እኔም ያላየው ሳይድ ነው። ምናልባት ወይ ከኤለን ዋይት ከሆነ እንዳለ ደግሞ መጽሐፍ ቅዱስም ስታነብ በዛ አይነት መልኩ የታየበትን ሁኔታ ሰምቻለሁ። ግን ሌላ ደግሞ ተጨማሪ ሶርስ ያየው ካለ ደግሞ ብናየው ጥሩ ነው። ከዛ ውጭ ግን ሌላ የሚለው የለኝም። በዚህ ሀሳብ ላይ ብንለያይ ቅድም እንደተባለው እንዳላችሁ ደህንነትን አፌክት የሚያደርግና ወይንም እኛ ለምጻቱ እንዳንዘጋጅ አልቋል የሚባል ሁኔታ ስለሆነ በዚህ ነገር እንስማማለን። ማለት ክርስቶስ ሲመጣ ተዘጋጅቶ የሚጠብቁ ሰዎች እንዳሉ የሚከለክል ነገር አይደለም ያለው። የበለጠ ሲመጣ አንተው የሚቆዩ ሰዎች አሉ። እና አይተን የባለፈው ራይ ሰንበት ትምህርት ላይ በባለፈው አመት ባለቀው ላይ በማክሰኞ ቀን ነው ሳይ ነበረው የተለያዩ አሳቦች እንዳሉ። የኤሎሂም ኤፍሬስ አንዳንድ ሳይ እንደዛ ነገር ነው ቀደም ጋር ሳይ እንዳልከው የተለያዩ አሳቦች ስላሉ በዚህ ለጋር ብዙ ጊዜ ባንፈጅ የሚል ነገር ስንጠቅሳለች። ግን በአድቬንትስ ትምህርት ውስጥ ኮመንሊ የሚታወቀው መቼም ሰንበት ትምህርት ላይ የሚወጣው ነው ኦፊሻሊ በአድቬንትስ ጋር ተቀባይነት ያለው ያ ነው። ያ ማለት ሌሎች ልዩነቶች የሉም ማለት አይደለም። ግን እዛ ላይ የሚወጣው ነው ኮመንሊ ሚሰን አንደርስቱድ የሚደረገው ማለት ነው። በክርስቲያኑ ደረጃ ማለት ነው አንደርስታን የሚደረገው እዛ ላይ 144,000 ሊትራል ክርስቶስ ሲመጣ በህይወት የሚጠብቁትን እንደሚያሳይ ነው ጥቆማው ያለው እዛ ላይ። ግሬት መልቲቲዩድ እና 144,000 ራሳቸው አንድ ናቸው የተለያዩ ናቸው የሚለውም ላይ ግሬት መልቲቲዩዱን ሊቀረው ከጥንት ጀምሮ እስከ መጨረሻ ድረስ ያሉትን በሱ ታምነው ያሳለፉትን እንደሚል እዛ ላይ ደግሞ አንድ ናቸው የሚሉም እንዳሉ ደግሞ ተጠቁሟል እዛ ላይ። እና ሞር የሚያሳየው እኔም ለራሴ ማለት ነው በዚህ ላይ ይችላለን እኔም ለራሴ የተረዳሁትና ለእኔ የታየኝን ነው እንጂ እንትን የሚለው በዛ ልዩነቶች እንዳሉ አያለው። እና ከዛ ውጪ ደግሞ በአድቬንቲስት ቤተክርስቲያን አስተምሮ የትኛው ነው ሞር በብዛት የታወቀው የትኛው ነው የሚለው ብዙ ጊዜ ሰንበት ሪፍሌክት የሚደረገው እሱ ስለሆነ 144,000 እንዳልከውም የቁጥር ሊሚት አይደለም። ሲምቦል ቁጥሩ ሁሉንም የሚያስፍ ነው። አንድ ወገን ወይም ምሳሌን ብቻ የሚል አይደለም። ሆኖ ግን ክርስቶስን በህይወታቸው እያሳዩ ከታላቁ መከራ የወጡትን ሞሮ በህይወት የሚጠብቁትን ነው የሚለው እኔም ለራሴ የሚዋጥልኝ ሆነው እና እዚህ ላይ ልዩነቶችን አይተናል። እንደው ይሄንን ለመጠቆም ያህል ነው። በተለይ ደግሞ ያዘ ዛሬ ያልከው እኔም ያላሰብኩበት ሳይድ ስለሆነ ሪፈረንሱን ሞር እንትን አድርገው እና ያንን ለማለት ያህል ነው። ግን ያም ሆነ በዚህ በመጨረሻ ጊዜ ሰዎችን ለመምጣት ውስጥ በማዘጋጀት ሂደት ውስጥ ያለንን ትጋት የሚነካ አይደለም፣ ወይም ያን ወደኋላ እንድንል አይደለም ማለት ነው። እዛ ላይ ፎከስ ብናደርግ ጥሩ ነው ለማለት ነው።
አመሰግናለሁ። እና ሌላ አስተያየት
አንድ ወንድሜ ለጠየቀው እኔ ጥናት እያደረግኩ ነው ያለሁት። በጣም የሚገርም ባለፈው ለአንድ ወር ያህል የትም አልሄድኩም ነበር ቤት በዚህ በሽታው ምክንያት በተባለው። ሁለት ሳምንት ሙሉ የትንቢት መንፈስ መጽሐፍ ኦንላይን ላይ ኤለን ዋይት ትራቨለር ኦንላይን ላይ ገብቼ ስለዚህ ጉዳይ ሳነብ ዘመናት ምኞት ላይ ካለው ሀሳብ ባስተቀር ቁጥሩ ሳይጠቅስ ወደ ሰማይ የሄዱ ሰዎች እንዳሉ ከሚናገር ባስተቀር ስለዚህ ጉዳይ የተናገረችው ነገር የለም። ሌላ አንድ የአድቬንቲስት ጸሐፊ የጻፈው የቴስቲሞኒ ምንድን ነው ሳንክቹዋሪ የሚል መጽሐፍ ከአድቬንቲስት ቡክ ስቶር አንድ 10 ዓመት እንዲህ በፊት የገዘውትን ስለ ሳንክቹዋሪ የተጻፈውን ሳነብ በግልጽ ፍርስት ፍሩት ማለት ምን እንደሆነ ይናገራል። እንደውም ለጥናቴ ቤዝ የሆነው ያ ነው። ፍርስት ፍሩት ማለት ክርስቶስ አሁን ሰባኪዎች ሰብከው ማይንድ ዩ ከእንትና በኋላ ከክርስቶስ በኋላ ደቀ መዛሙርት ሲሰብኩ ነበር። ከደቀ መዛሙርት ነው እኛ ተቀብለን ስንሰብክ የቆየ ነው። እነኛ ፍርስት ፍሩት አይባሉ። ከክርስቶስ በኋላ የተሰበኩ ፍርስት ፍሩቶች አይደሉም። ክርስቶስ ራሱ የሰበካቸው ናቸው ፍሬስ ፍሬቶች። ለምንድን ነው እንዲህ የሚለው? ሳንክቹዋሪ የሚለው መጽሐፍ ስታጠና ስለ ፍሬስ ፍሩት ክሊር የሆነ ኢንፎርሜሽን ይሰጣል። እና በዛ ቤዝ አድርጌ ነው እኔ አሁን አምኜበታለሁ ብዬ ሳይሆን ለጥናት ነው ለሁላችሁ እያቀረብኩ ያለሁት። እኔም እያጠናሁ ያለሁት ነገር ለማለት ነው። መሰረቱ ምንድን ነው? ፍርስት ፍሩት ማለት አሁን ነገ እኔ ሰብኬ የማጠምቀውና ክርስቶስን የሚቀበለው ግለሰብ ፍርስት ፍሩት አይደለም። በዚህ በድሮ በእስራኤላውያን ታሪክ በምንመለከትበት ጊዜ እና ይሄንን እንትን የማሳይ እንዲህ ነው የሚለው ብዬ አሁን የማሳይ ነገር የለም። እኔም እያጠናሁ ነኝ። መንፈስ ቅዱስ የገለጠልኝን አንድ ቀን መድረክ ላይ እዚህ ልንነጋገር እንችላለን። አመሰግናለሁ።
በጣም አመሰግናለሁ። አንድ ጥቅስ ሁላችሁም እንድትመለከቱ የሚፈልገው አለ። ያዕቆብ ምዕራፍ 1:18 ቁጥርን በእንግሊዝኛ እስቲ አንብቡ። እንግሊዝኛ አማርኛ ሩልን አልተተረጎመም፣ ግን እስቲ አንድ ጊዜ በእንግሊዝኛ እናድርመው። እኔ ከግሪክ እና ከዕብራይስጥ ቋንቋ እንዳጠናሁት ከሆነ በጣም አስደናቂ የሆነ መልእክት አለበት እና እሱን ለወደፊት በራሳችሁ በቤታችሁ በግላችሁ በያላችሁበት ለማወቅ እንድትችሉ ነው። ግን በአማርኛ ጥሩ ተጽፎ እንደሆን አላቅም። አንድ ሁለቱን አይቼው ነበረ። እስቲ አንድ ጊዜ ከጥንት ቋንቋ እንደገና በተለያዩ ትርጉሞች ላይ እኔ እንግዲህ በኛ መካከል የግሪክን ቋንቋ ያጠነ ወይም ደግሞ ዕብራይስጥን ቋንቋ ያጠነ ካለ ዕብራይስጥ እንኳን ባይሆን የግሪክን ቋንቋ ወይም ዕብራይስጥን ቋንቋ ካጠናችሁ ሪላቲቭሊ ኮንቴክስቹዋል የሆኑ ስታዲስ ያጠናችሁ ካላችሁ ወይም ደግሞ ሄርሜኔቲክስ ሁኔታዎችን ያጠናችሁ ካላችሁ ወይም ደግሞ ቃላት ማብዛቱ ለኔ ያየ ነው ማልወደው ሲምፕል በሆነ መንገድ ለመናገር ስለፈለኩ ነው። አናሊቲካል የሆኑ ስታዲዎችን በምናይበት ጊዜ በያዕቆብ ምዕራፍ 1:18 ቁጥር ላይ ያለውን እስቲ በተለያዩ በአማርኛ እናነባለን። እንግሊዝኛን የሚታወቁ ኪንግ ጄምስ ቨርዥን ወይም ደግሞ ኢንተርናሽናል ቨርዥን እንኳን ካገኛችሁ ብታነቡልኝ በጣም ደስ ይለኛል። እስቲ መጀመሪያ አማርኛውን እናነበው። ይህ ተማሪዎች መጽሐፍ ቅዱስ ካለሽ እስቲ ሌላ ከሆነ ሌላ ሰውም ያለ ያነባል።
እንግሊዝኛው አለኝ። ጄምስ ስንት ነው?
1:18 ኋላ አማርኛውን ካነበበን በኋላ እስቲ እናነባለን። እሺ
እሺ። 1:18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን።
እሺ ሌላ ከዚህ ሌላ አይነት ንባብ ያለው ሰው? ይሄ ምን ይለዋለሽ? ሌላ ትርጉም አለሽ?
ያዕቆብ ስንት ነው አልከኝ?
1:18
እሺ። ቆይ እንደሽ ልጆች እየረበሽ እንችላለን። ያዕቆብ 1:18 እኔ አንድ ላንብብልህ ደግሞ። እግዚአብሔር በፍጥረቱ ሁሉ መጀመሪያ እንደሆነ በገዛ ፍቃዱ በእውነት ቃል ተወለደ ይላል።
ኦኬ፣ እስቲ ደግሞ ሻምብቤ ቀስ ብለሽ አንቺ በጣም እንደ ጋዜጣ ነው ያነበብሽልኝ ያለ እንደ አንቺ እኔም ለመጣን አንቺ ቀስ ብለሽ አንብብልኝ።
እሺ። እግዚአብሔርን በፍጥረቱ ሁሉ መጀመሪያ እንደሆነ በገዛ ፍቃዱ በእውነት ቃል ወለደ።
እሺ፣ አመሰግንሻለሁ።
እሺ
ይሄ ምን ይላል?
ኦኬ፣ የሐዋርያ ያዕቆብ መልእክት ነው።
አዎ፣ 1:18
ኦኬ አንድ 18 እሺ ኦኬ ከየት እንደምጀምር ስለማስታውቀኝ ኦኬ ከሌላ በዘመን የተደረገ ጠላ በእርሱ ዘንድ ከሌላ ክብርሃትና አባት አስን ቆይሲ ኦኬ
18 ቁጥር ነው ማለት ቁጥሩ 18 ነው
ኦኬ ለጥፋቱ የበኩራት አይነት እንዳንሆን በእውነት ቃል አስቦ ወለደን ይላል የኔ
እሺ እስቲ ኢንተርናሽናል ኪንግ ጄም ኢንተርናሽናል ቨርዥን ምን እንደምንስታንድ ግሬ ናን ኢፖ
እሺ ኦኬ
እስቲ አንብብ በአማርኛ እሱ ነው? እሺ በእንግሊዝኛ ጋሽ ክዳኔ አንብበው እሺ ግዴለም አንድ ከሆነ
የፍጥረቱ ተኳት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን ነው
ጋሽ ክዳኔ እስቲ አንብብ
Begat he us with the word of truth that we should be a kind of first fruit of his creatures.
Man no melo. Man of first fruit is Eli.
In the misale no first fruit etetekemo kind.
Kind of እሱ የሚለው ካይንድ የሚለው ታይፕ ነው የሚለው ታይፕ ማለት አይነቱ በቃ ልዩ አይነት ዩኒክሊ ነው ማለት ዩኒክ ማለት ነው እንጂ ካይንድ በቃ ካይንድ ማለት ምሳሌ ሳይሆን ዩኒክሊ ጭራሹንም ማንም ከናንተ ታይፕ ኦፍ ነው ኤውል አዳም ኢዝ ታይፕ ኦፍ የሚለው ምሳሌ ሳይሆን ዩኒክ ማለት ነው ጨርሶ ዩኒክ ናችሁ ምክንያቱም በእግዚአብሔር ልጅ አምላክ የወለዳችሁ የመጀመሪያ አይነት የፍጥረታት ሁሉ ልዩ አይነት ሆናችሁ በእግዚአብሔር ቃል አስቦ ለፍጥረታት ሁሉ በኩራት እንድትሆኑ እግዚአብሔር ወለዳችሁ ነው። በጣም አስደናቂ የሆነ ቃል ነው። እዚህ ጋር ለፍጥረታቱ በኩራት እንድትሆኑ እግዚአብሔር በቃሉ አስቦ ወለደን ነው ይላል። በቃ እሱ በጭራሽ ለፍጥረታት ሁሉ በኩራት እንድትሆኑ ነው የሚለው ከክርስቶስ በተቀር ምክንያቱም እሱ የመጀመሪያ ከመቃብር ሲነሳ በሮሜ መጽሐፍም በሌላም ቦታ ኢየሱስ ክርስቶስ የመጀመሪያ ፍሬ ይላል እናንተ ግን እግዚአብሔር አስቦ ለፍጥረታት ሁሉ በኩራት እንድትሆኑ አንተም ትሆናለህ እኮ ከዛ በመጨረሻ ላይ ከሚታዩ ሰዎች እኮ አንዱ አንተ ነህ አንዱ አሁን ከምትሰሙኝ አንዳንዶቹ አላችሁ እግዚአብሔር የእንትን ያደረጋላችሁ በምንም ማለት ሁኔታ የኛ ባህሪ ወይም የኛ ሁኔታ የኛ አሁን ለምሳሌ ጳውሎስን ስንወስድ ሰው ያስገደለ ሰው እንደዚህ ያለ ውርደት ብዙ ሁኔታ ውስጥ ያለፉ ሰዎች ውስጥ ምን አይነት ሆኖ የመጽሐፍ ቅዱስ ዋና ጸሐፊ ሆኖ ለእያንዳንዳችን የሕይወትን መንፈስ መልእክት ያስቀመጠው የእግዚአብሔርን ቤት ጥልቅ ምስጢር እስከ ሶስተኛ ሰማይ በሕይወት እያለ ዘልቆ ያየ የሰማ የእግዚአብሔርን ምስክርነት ያዳመጠ ሰው እንደውም አንዳንዶች በቂ የሆነ መረጃቸው ይሄ ነው እነ ጳውሎስ እስከ ሰማይ ሶስተኛ ሰማይ እና ኤለን ዋይት እስከ ሶስተኛ ሰማይ እግዚአብሔርን ዙፋን ፊት ለፊት ቀርበው እግዚአብሔርን ያናገሩ ሰዎች በዘመናችን ነበሩ እነሱም ሲመኙ ነበረ እዛ ለመሄድ ግን ምንም አይነት ምንም አይነት እነሱ በማለፋቸው በመሞታቸው አሁን ዛሬ ያን ጊዜ በእውነቱ አውሬ ሙሉ በሙሉ ስታታስ አልነበረውም። በና ጳውሎስ ዘመን በደቀ መዛሙርት ዘመን ዛሬ እኮ አውሬው ዓለምን በሙሉ በቁጥጥሩ ስር ባደረገ ዘመን ነው የምንኖረው። እና ኦባማን እና ቡሽን እና ራሽያን እና ቻይናን እና ጃፓንን ጠቅላላ የሃይማኖት አረብን በጠቅላላ በቁጥጥሩ ስር ባደረገ ዘመን ነው የምንኖረው። በዛን ጊዜ ነው አንዳንድ ሰዎች የሚወጡ። ባለፈ ጊዜ አንድ ሰው ጠቅሰልኝ ነበር ከቃላ ህይወት ቤተክርስቲያን ነው ከጴንጤ ቤተክርስቲያን በምንም አይነቱ እነሱ የሚሉትን ሰባ አልሰማም አላደርገን ብሎ ቆሞ በእግዚአብሔር ፊት እስር ቤት የገባው። እንደነዚህ የሚሆኑ ሰዎች ናቸው በመጨረሻ ዘመን በእግዚአብሔር ፊት የሚገለጡ። ስለዚህ ነው እኛ እነዚህ ሰዎች በቤተክርስቲያን ወይም ደግሞ በእርኩስ ቤተክርስቲያን ውስጥ የነበሩ ግን ራሱ በካቶሊክ ቤተክርስቲያን ውስጥ የነበሩ አይነቶቹ ሰዎች እንደና ሴኩራ ያሉ እንደና ሮበርት ዊሊያም ያሉ ከካቶሊክ ቤተክርስቲያን ፈልቅቆ በቃ አናመልክም የሰይጣንን ይህ የሰይጣን ትምህርት ነው። እውነተኛ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ጳጳስንም አንፈልግም፣ ስዕልና ምሳሌንም አንሰግድም፣ ሰንበትም ቅዳሜ ነው። በምንም አይነት ሁኔታ ይሄ ሰውዬ እግዚአብሔርም አይደለም። ይሄ ቫይከረስ ክሊክ ፕሪንግ እግዚአብሔር በምድር ላይ የሚለው ይሄ ሰይጣን ነው ብለው ምልክቱን የማይቀበሉ ለወደፊትም እሱ የሚላቸው ነገሮች ለመስማት የማይፈልጉ በምንም አይነት ሁኔታ ቅራኔና ቅራኔ ሳይኖራቸው ህይወታቸውን ለእግዚአብሔር ክብር ስቶ የሚቆሙ ክርስቶስ በሚመጣበት ጊዜ የሚገኙ ሰዎች ናቸው። ለዛ ደግሞ እያንዳንዳችን እንደነ ጳውሎስ እንደነ ኤለን ዋይት እኔም ያን ቀን ይመኛለሁ እያልን ለዚህ እግዚአብሔር ክብር የምንቆም ሰዎች ነን። ይሄ የዛ አይነት ምልክት እውነተኛ የሆነ በምንም አይነት ሁኔታ በምንም አይነት መልኩ እነዛ ናቸው እግዚአብሔር የወለዳቸው። እኔ ወለድኳቸው ነው የምለው፣ እናንተ ነው የምለው። ዩኒክ ፍጹም ፍጹም በዘመኑ ከአውሬ ጋር በምንም አይነት ሁኔታ ያልተቀላቀሉ ለእግዚአብሔር ቤተክርስቲያን የሚቆሙ ከፕሮቴስታንቶችም ጋር የማይቀላቀሉ ከኦርቶዶክስ ጋር የማይቀላቀሉ ከቅድም ተዘረዘረ ናቸው። ከስም ለሰጠ ናቸው። ከዴቪድያንስም ጋር አይደለም፣ ከጀሆባ ዊትነስም አይደለም፣ ከቃለ ሕይወትም አይደለም፣ ከአንግሊካንስም አይደለም። አሁን ቤተክርስቲያናት አሻን በአሻን ነው፣ ቤተክርስቲያናት ናቸው። ለዚህ ነው ከሴቶች ከማን ናቸው። አሁን በቅርብ ጊዜ ደግሞ በኢትዮጵያ ውስጥ ኢቫንጀሊካል ብለው የወጡ አሉ። እንደገና ደግሞ የጥንት ፕሮቴስታንት ነን የሚሉ ሉተራንስ የሚሉ አሉ። ይሄ ሁሉ በሁሉም በቃ ቤተክርስቲያናት ናቸው። ቤተክርስቲያናት ተብለው ነው የሚጠሩ፣ ቤተክርስቲያን ተብለው አይጠሩም። ስምምነትም የላቸውም። በዶክተር ይባልን አይገናኙም። ሀሰተኛ ነቢይ የሚለው ፕሮቴስታንት ቤተክርስቲያን ነው። አውሬ የሚለው አውሬ የሚቀበለውንና የሚሰራውን የሚሰራው ካቶሊክ ቤተክርስቲያንና የካቶሊክ ቤተክርስቲያን ሲስተም ጳጳሱንም አምላክ አይደለም፣ ሰው ነው። እንደዚህ ብሎ ከመጣ ሰይጣን ነው በሱ ውስጥ የሚሰራ ውጭ ሰይጣን ነው በሱ ውስጥ እንደዚህ የሚናገረው ብለው ከህሊናቸው በምንም አይነት ሁኔታ ከዓለም ቤተ ክርስቲያናት ወይም ደግሞ ከሳንዴ ቸርች ጋር የማይቀላቀሉ፣ ከካቶሊክ ጋር የማይቀላቀሉ ከደካማ ልዩ ልዩ ቤተ ክርስቲያናት አሉ። ዛሬ አሁን ምንድን ነው ዴቪድያንስ ካቶሊክ ነው ብትል በምንም አይነት ሁኔታ አይስማም። ሉተራንስ ከባፕቲስት ጋር አይስማሙ። ይሄ ቤተክርስቲያናት ናቸው። አንግሊካንስ፣ ፕሮስቤቴሪያንስ፣ ይሄ ሁሉ ቤተክርስቲያናት። ለዚህ ነው ሴቶች የሚላቸው ቤተክርስቲያን አይደሉም ለማለት አንችልም። ምክንያቱም ቤተክርስቲያን ተብለው ነው ራሳቸውን የመጡ ከካቶሊክ ስር ሆነው ማለት ነው። ስለዚህ ነው ሀሰተኛ ነቢይ የሚባሉት። የፕሮቴስታንት ቤተክርስቲያን በመላ ዓለም ላይ ያለው ሀሰተኛ ነቢይ ነው። ምክንያቱም ቅዳሜ ቀን ሰንበት አይደለም ብሎ ውድቀን ይቀበላል። አድቨንቲስቶች ፕሮቴስታንቶች ብቻ አይደለም፣ የፕሮቴስታንቶች ፕሮቴስታንቶች ናቸው። ስለዚህ ነው ብዙ ጊዜ ፕሮቴስታንት አይደላንም የሚሉ። ምክንያቱም ፕሮቴስታንቶች 1844 ላይ የመጨረሻና የመጀመሪያ ውድቀት ያገኛቸው ፕሮቴስታንቶች ናቸው። አድቨንቲስት ከ1846 በኋላ ነው የተመሰረተው። ስለዚህ ነው እሱ የተጠራቀመ ከልዩ ልዩ ቦታ እግዚአብሔር የላካቸው መልክተኞች ናቸው። ስለዚህ ነው ከጥንት ጀምሮ እስከ ክርስቶስ ምጽአት ላይ የሚመጣውን ቤተክርስቲያንና ቤተክርስቲያን ያይደለችው ቤተክርስቲያን የምትገኘው ሁሉም ቤተክርስቲያን ወደ አድቨንቲስት ቤተክርስቲያን እየገባ ይወጣል፣ ወይም ጥሏት ይወጣል፣ ወይም ጠቅላላው ይጠራታል እንጂ ሁለት ቤተክርስቲያን ነው በምድር ላይ ያለው። የአድቨንቲስት ቤተክርስቲያን የክርስቶስ ቤተክርስቲያን ወይ አብ የወልድ መንፈስ ቅዱስ ቤተክርስቲያን በዘፍጥረት ላይ የነበረው ቀጥ ብሎ እስከ መጨረሻ ድረስ እስከ ክርስቶስ መንግስት ድረስ የሚደርሰው ቤተክርስቲያን ወይም ደግሞ ሀሰተኞች ቤተክርስቲያን መሪዎችና አባላት ናቸው። ስለዚህ ነው አሁን በዛ በሀሰተኛ ቤተክርስቲያን ውስጥ ብዙ ቤተክርስቲያናት አሉ። ከዛ ውስጥ ይህ ስህተተኛ ቤተክርስቲያን ነው፣ ይህ የስህተት መንግስት ነው ብለው የሚያመልጡ በመጨረሻ ዘን ለዚህ የሚሰደዱ ለስደታቸው የማያስሩ ልክ እንደ ዳንኤልና እንደ ጓደኞቹ በእሳትም ሆነ በአናብስት ጉድጓድ ውስጥ የሚቆሙ ሰዎች ናቸው ብዬ ስለማመን ብቻ ሳይሆን እሱ በቀጥታ በዜነ ጥረት ብዙ ጊዜ ካጠፋው በኋላ መግለጫና እውነተኛ የሆነ የሰማይ ምስጢር የእግዚአብሔር ልጅ የኢየሱስ ክርስቶስ ምልክት የሆኑ ምሳሌ የሆኑ ከክርስቶስ በተቀር በእነሱ ላይ የሚወርደው የመቅሰፍት ለወደፊት በሚቀጥሉት ምዕራፋት ውስጥ እነዚህ ሰዎች እነማን ሆኑ እንደሆኑ እያየን እንሄዳለን። ግን ለጊዜ እሱን በየቤታችሁ ከፍጥረታት ሁሉ በኩራት አድርጎ እግዚአብሔር በእምነት አስቦ በፍቅሩ እውነት እምነት እውቀት ሙላት እድጋት መስዋዕትነት መንፈስ የወለዳችሁ እናንተን ጭምር ከነዚያ ከ144,000 እድላችሁ አለ። ይሄ እኮ የደስታ መልእክት ነው። የታላቅ የሚያሳዝነን ተስፋ የሚያስቆርጠን እኛ ባንገኝ እንኳን የሚገኙልን ወንድሞችና እህቶች ከፊታችን እየጠበቁን ናቸው ብለን የምንመለከታቸው ናቸው። እና እግዚአብሔር አምላክ የሰማነውን ይባርክልን። እንግዲህ ሌላ አስተያየት እንትን የሚለኝ አለ ካላችሁ አስተያየቱን ለመቀበል እንችላለን። ካልሆነም ደግሞ የዛሬው ትምህርት ባድ አይደለምና ከዛሬ ትምህርት ጋር አዋህደን እንድንወስደው ስለፈለኩኝ ነው። ምናልባት ሌላ አስተያየት ካላችሁ አስተያየት ልሰጡ ትችላላችሁ።
እግዚአብሔር ይባርክ። ይህንን ቤት እኮዋለሁ ሚሆን
በጣም ድንቅ ነው። ድንቅ ጥቅስ ነው። ለብቻ ቢታነባ እንደውም በቃ ዩል ቢ ሾክድ። በእንግሊዝኛ በተለይ ደጋግማ ልዩ ልዩ እንትኖቹን እያየ አንብባቸው። ያ ለአንተ ለመሰረቱ ያዕቆብ መቆሚያ ይሰጣል ብዬ ነው እንጂ አንተ እኮ ከዛ በላይ ነህ። እግዚአብሔር አምላክ ኦልሬዲ ትልቅነቱን ወይም ደግሞ ማንነቱን በህይወቴ ውስጥ ስለገለጠው እግዚአብሔርን አመሰግናለሁ። ሴቶች የሚላቸው እነዛ በተለይ ሴቶች የሚላቸው እዛ በእንትኑ ላይ የካቶሊክ ሂት ቤተክርስቲያናትና ካቶሊክ ራሱ ኦርቶዶክስ ራሱ ግሪክ ኦርቶዶክስ ኦፕቲክ ኦርቶዶክስ ጁዊሽ ኦርቶዶክስ እነዚህ ሁሉ ቤተክርስቲያናት ናቸው። ጋሽ በዛን ጊዜ አሁን ዮሐንስ በሚጽፍበት ጊዜ ያን ጊዜ አንድ ቤተክርስቲያን ነው የነበረው። ጳውሎስም እንዳለው እንደምታነበው በኤፌሶን ምዕራፍ 4:1-6 ባለ ጊዜ አንድ አካል ነው ምለው። ያን ጊዜ የካቶሊክ ቤተክርስቲያንና ሂት ቤተክርስቲያናት እነዚህ ጭፍሮች ቤተክርስቲያናት ሀሰተኛ ቤተክርስቲያናት አልተፈለፈሉም ነበር። አህዛብ ወይም ህዝብ ነው የሚባለው ወይም ደግሞ የአምላክ ህዝብ ወይም አላ የማምን ህዝብ ነው። ያን ጊዜ ሴት አልነበረም። ጳውሎስን ጴጥሮስ እንትን ዮሐንስ ብቻ ነው ይሄንን ያየው። ሌሎች ደቀ መዛሙርት አያውቁም። ከሃዲ ዓለም ወይም አማኝ ዓለም ብቻ ነው የነበረ። አሁን ሙሉ ዴቨሎፕድ በሆነበት ዓለም ስለምንኖር ነው አሁን ሴቶች ያላቸው። ይህንን ከኢየሱስ ክርስቶስ ከራሱ ያገኘሁት ነው። ስለዚህ ምንም ዝም ብዬ በጥርጥር አይደለም። ግን እንትን ለብዙ ሰዎች እንደዚህ ብዬ በምናገርበት ጊዜ ብዙ ሰዎች እንዴት ዳንኤል እግዚአብሔርን አየ ብለው ብዙ ሰዎች ለሚከራከሩ ትንሽ እስቲ እንደው ለሰዎች በሚገባቸውና በሚችሉት ቋንቋ ሊናገር ብዬ ነው እንጂ ይህንን በቀጥታ ከኢየሱስ ክርስቶስ ያገኘሁት መልእክት ነው። እግዚአብሔርን አመሰግነዋል።
እግዚአብሔር ይባርክ። እኔ በዛ ዙሪያ ላይ ምንም ጥያቄ የለኝም። ሚውት ካላደረጋችሁ የሆነ ድምፄ መልሼ እየሰማሁ ነው። ስለ ቤተ ክርስቲያናት አሁን የተናገርከው እውነት ነው። ብዙ ቤተ ክርስቲያናት የተፈጠሩት ከቴስት ከተደረገ በኋላ ነው እና ይሄንን መጽሐፍ ቅዱስ ቀድሞ አይቶ እነኚህን ሴቶች ብሏል ቢባል ይሄ እንግዳ የሆነ ነገር አይደለም፣ አዲስ ነገር አይደለም። በሱ እኔ ምንም ችግር የለኝም። እግዚአብሔርን አመሰግናለሁ ስለ ያዕቆብ ስላመጣው ጥቅስ። እንደውም የበለጠ ፍርስት ፍሩት ማለት ምን ማለት እንደሆነ ትርጉሙ እንድረዳ ረዳኝ፣ እንዴት ያለ አስፈላጊ እንደሆነ። ቅድም እንዳልኩኝ በዛ በሴንቸሪ በሚለው መጽሐፍ ላይ ማንም ህፃናት እንኳን እሸት መንካት የለባቸውም። የመጀመሪያ ነገር ለእግዚአብሔር ሳይመጣ በማንኛውም እርሻ ላይ ገበሬው በጣም ነው የሚጠነቀቀው ቤተሰቡ እንዳይበላ። ይህንን ወፎች የተለያዩ እንስሳት ሊበሉ ይችላሉ፣ ግን ቤቱ አይገባም። የመጀመሪያ የሆነ ቀድሞ ለእግዚአብሔር ነው የሚሄደው እና እዚህ ላይ ኤለን ዋይት እንዳልኩኝ በዘመናት ምኞት መጽሐፍ ላይ የምትናገረው የመጀመሪያ ለዳይንነቱ ሪዲምድ ነው የሚለው። እንደውም እዚህ ራእይ ላይ የዳኑት ከምድር የዳኑት ነው ሪዲምድ ፍሮም ዘ ኤርት ነው የሚለው አሰ ፍሬሽ ፍሩት። እና ይህንን አቀረበ ለአባቱ እንደ መጀመሪያ ፍሬ አድርጎ አቀረበ ይላል። እና አሁን ደግሞ እዚህ መልሶ ያዕቆብ ሲናገር እኛን እንደዚህ እንደ መጀመሪያ ፍሬ ማንም ያልነካ አድርጎ ማንም ያልነካ አድርጎ ለእግዚአብሔር ክብር ተሰጥቶ መጀመሪያ እንደሚቀርብ እንደ መጀመሪያ ፍሬ ነን። ክርስቶስ የወለደን እንደዛ አድርጎ ነው የሚል የመጀመሪያ ፍሬ እንዴት ያለ ክብር ያለበት ነገር እንደሆነ። እግዚአብሔርን የማያከብር ሰው የመጀመሪያ ፍሬ አይሰጥም። እግዚአብሔርን የማይፈራ ሰው ልጁን አይሰጥም፣ ከብት አይሰጥም፣ የእርሻ ውጤት አይሰጥም። ግን የሚያከብር የሚፈራ ሰው ነው የሚሰጠው። ልክ እንደዛ አድርጎ ነው ያቀረበው እኛ ወደ ክርስቶስ እንደዚህ በክብር በክብር ማንም ሳይነካ ማንም መጀመሪያ ሳይበክል በክርስቶስ እንዲህ አድርጎ ነው ወደ አባቱ ያቀረበን የሚል የመጀመሪያ ፍሬ ትርጉም በደንብ እንድረዳ ስለረዳኝ እግዚአብሔር ይባርክ።
እሺ፣ እግዚአብሔር ይርዳ።
አሜን።
ይሄ በእምነት ሀሳብ ልሰጠን ነው
ትንሽ በዚህ ላይ ለመጨመር ነው። የተለየ ሀሳብ አይደለም የምናገረው፣ ግን ይሄ የመጀመሪያ ፍሬ ወይም ደግሞ በኩራት የሚለው ነገር ጠቅላላ ወደ ብሉይ ኪዳን ስንመለስ በኩር ብሎ የሚለው እግዚአብሔር እስራኤልን ጠቅላላ ነበር በኩር የሚላቸው። ጥቅሱን ለማግኘት በኤርሚያስ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል። ኤርሚያስ ምዕራፍ 3 ቁጥር ይቅርታ፣ ኤርሚያስ ምዕራፍ 2 ቁጥር 3 ምን ይላል? ኤርሚያስ ምዕራፍ 2 ቁጥር 3 እስራኤል ለእግዚአብሔር ቅዱስ ነበረች፣ የመከሩ በኩር ነበረች፣ የዋጧት ሁሉ በደለኞች ሆኑ፣ መዓትም ደረሰባቸው ይላል እግዚአብሔር። እንደገና አነበዋለሁ። እስራኤል ለእግዚአብሔር ቅዱስ ነበረች፣ የመከሩም በኩር ነበረች፣ የዋጧት ሁሉ በደለኞች ሆኑ፣ መዓትም ደረሰባቸው ይላል እግዚአብሔር ይላል። ስለዚህ በኩር የሚለው እግዚአብሔር እስራኤል ለሱ በኩር ነው። የበኩር ታስታውሳላችሁ፣ ለፈርዖን መልእክት ሲነገረው ራሱ ማንን ልቀቅ ነበር ያለው እግዚአብሔር?
የበኩር ልጆች፣
የበኩር ልጄን ነው ያለው። ስለዚህ እስራኤል የበኩር ልጁ ነው። እስራኤል የበኩር ልጁ ከሆነ አሁንስ ታዲያ ማን ነው እንግዲህ እግዚአብሔር ልጄ ነው የሚለው? የበኩር ልጄ ካለ እሱ የወለደው ከሆነ በዮሐንስ ወንጌል ደግሞ ስንሄድ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ስናነብ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 እስከ 13 ድረስ እንደዚህ ይላል። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ተሰጣቸው ይላል። ስለዚህ መጀመሪያውኑ በኩር ያለው ማን ነበር? እስራኤልን ነበር ያለው። እስራኤል በኩር አልሆንም ብሎ እንቢ ቢል ለተቀበሉት ሁሉ ያንን ማረክ ሰጣቸው ይላል። ስለዚህ አሁን ያሁን በኩሮች እኛንን ማለት ነው። መጽሐፍ ቅዱስ እንደሚያረጋግጥልን ከሆነ እነሱ የሚኮሩ የነበረው እኛን የአብርሃም ልጆች እያሉ ነበር ሲኮሩ የነበሩት። ነገር ግን እነሱ ሳይሆኑ የአብርሃም ልጆች ክርስቶስን የተቀበሉ ብቻ የአብርሃም ልጆች መሆናቸውንም ደግሞ ጳውሎስ የሚናገረውን በገላትያ ላይ ያለውን ደግሞ እናንብ። ገላትያ ምዕራፍ 3 ላይ ገላትያ መጽሐፍ ገላትያ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ገላትያ ምዕራፍ 3 ቁጥር 16 ላይ የተስፋውን ቃል የተነገረው ለአብርሃምና ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚነገር ለዘሮቹ አይልም፣ ነገር ግን ለአንድ ሰው እንደሚነገር ለዘር ይላል፣ እርሱም ክርስቶስ ነው አለ። አብርሃም የወለደው ይስሐቅን ብቻ ነው እንዴ? እስማኤልንም ወልዷል። እስማኤልም የአብርሃም ልጅ ነው። እነሱ የአብርሃም ልጆች ነን እያሉ ዝም ብለው ይቆራሉ እንጂ እግዚአብሔር ግን ለዘርህ ከዘርህ ነው ያለው። ምክንያቱም እግዚአብሔር የተስፋውን ቃል ከሰጠበትና ከተስፋው ቃል መሰረት የተወለደው ይስሐቅ ነው እንጂ እስማኤልን አይወክልም። ስለዚህ ኢየሱስ ክርስቶስ የመጣው ከይስሐቅ ዘር ነው እንጂ ከእስማኤልም ጭምር አይደለም። እነሱ ግን አጠቃላይ እኛ የአብርሃም ዘር ነን እያሉ ይፎክሩ ነበር። ግን ኢየሱስ ግን እያለ ያለው ግን ራሱ እግዚአብሔር የተስፋ ቃል ከሰጠው ከይስሐቅ ብቻ ነው የሚመጣው። ኢየሱስ ክርስቶስ የመጣው ከይስሐቅ ግንድ ነበረ። አልፈን ደግሞ ቁጥር 29 ላይ ስናነብ ቁጥር 26 ጀምሮ ማነበው እንዲላል፣ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። እንግዲህ ያመነ ሁሉ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ በተለይ ቁጥር 29 የክርስቶስ እንግዲህ ክርስቶስ ማንነቱን አወቅን። ከማን መጣ? ከይስሐቅ መጣ። ሁላችሁ እንግዲህ የአብርሃም ዘር ቤት እንደምንሆን ቁጥር 29 ላይ ሲናገር የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ይላል። ስለዚህ እስራኤል የአብርሃም ዘር ነው፣ በዛ ነበረ የሚኮሩት። ነገር ግን ስላልተቀበሉት ለተቀበሉትም ስልጣን ሰጣቸው እግዚአብሔር ልጆች ተብለው ይጠሩ ዘንድ ተባለና ለማን እንደተሰጠ ሲናገር ክርስቶስን ያመነ ሁሉ የአብርሃም ዘር ሆኗል ብሎ ይናገራል። ለዚህ ነው እኮ ስለ ወደ 144 ሺዎቹ ስንሄድ የፈርስት ፍሩት ስካውን ስንል የነበረው በኩር እስራኤል ስለሆነ እሱ በምዕራፍ 7 ላይ በተለይ ስለ 144 ሺዎቹ ስናይ ከቁጥር 1 ጀምሮ ከዚህ በኋላ አራት መላእክት በአራት የምድር ማዕዘኖች ቆመው አየው። እነርሱም ነፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች ያዙ። ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው። እርሱም ምድርንና ባህርን ለመጉዳት ስልጣን የተሰጣቸውን አራቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ላይ ማህተም እስከምናደርግባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትንኩ። የታተሙትንም ቁጥር ሰማ፣ እነርሱም ከእስራኤል ነገዶች ሁሉ 144,000 ነበሩ ብሎ የእስራኤል ነገዶችን ይዘረዝራል። እና ስለዚህ እንግዲህ እነዚህ የታተሙት ምንድናቸው? የእስራኤል ነገዶች ናቸው ይላል። ለምንድን ነው እስራኤል የተባለው? ቅድም እንደተነጋገርነው በኩሩ የሱ በኩሩ እስራኤል ነው፣ የኔ በኩር ልጅ እስራኤል ነው ይላል። አሁን ታዲያ ያ እስራኤል ነው ወይ እስራኤል ብለን ስንደቁ፣ ቅድም በገላትያ ላይ እንዳነበብን በክርስቶስ ያሉ ሁሉ የአብርሃም ልጆች ናቸው ብሎ ይናገራል። በሮሜ መጽሐፍ ላይም ደግሞ ሄደን ስናይ ደግሞ ጳውሎስ እንደሚናገረው እኛን መንፈሳዊ እስራኤላውያኖች እኛን ብሆንን ይናገራል ላይ እና እዚህም ደግሞ የእስራኤል ልጆችን ዝርዝር ቅድም ዳንኤል ጠቅሶታል። የእስራኤል ልጆችን ዝርዝር እዚህ ጋር ብናይ ከይሁዳ ነገድ ከሮቤል፣ ከጋድ፣ ከአሴር፣ ከንፍታሌም፣ ከምናሴ፣ ከስምዖን፣ ከሌዊ ነገድ፣ ከሳኦር ነገድ፣ ከዛብሎን ነገድ፣ ከዮሴፍ ነገድ፣ ከቢንያም ነገድ እያለ ይዘረዝራል። 12 ሞሉ ግን 12 ሞሉ እንጂ ግን 12ቱም ግን የእስራኤል ነገዶች እዚህ ጋር ተጠረሰሩ። እዚህ ጋር የቀሩ አሉ። ጋድ የለም እዚህ ጋር ዳን ይቅርታ፣ ዳን የለም። ዳን የለም። እንደገናም ደግሞ ቀጥታ የእስራኤል ልጅ ያልሆነው ምናሴ እዚህ ጋር ገብቷል። በዳን ምትክ ምናሴ ገብቷል ማለት ነው። እና ስለዚህ እንደገናም ደግሞ የዮሴፍ ልጆችስ ደግሞ ለምን ኤፍሬም ሴት አለብን? ኤፍሬም የለም። ምናሴን የገባው ሴት ራሱ ዮሴፍ ገብቷል። ምናሴ የለም፣ ይቅርታ ኤፍሬም የለም። እና ያው በመጽሐፍ ቅዱስ ታሪካችን እንደምናየው ኤፍሬም የጣዖት አምላኪ እንዲሆኑ እስራኤል ልጆችን ብዙ ጊዜ አስተዋጽኦ የሚያደርግ ሰው ነበረ። ዳንም ደግሞ ተጠራጣሪ የማያምን ማንነት ያለው ነበረ። ስለዚህ እዚህ ጋር እንግዲህ ቀጥታ ሊትራል እስራኤሎችን አይደለም እዚህ ጋር እየዘረዘረ ያለው፣ ነገር ግን ሲምቦሊካሊ እስራኤሎችን ነው እየዘረዘረ ያለው። ለምንድን ነው? እስራኤል ነው የበኩር ልጁ። ስለዚህ 144,000ዎቹ የበኩር ፍሬዎቹ ናቸው፣ የበኩር ፍሬዎቹ ናቸው። ነገር ግን እዚህ ጋር ሊትራል እስራኤል የሆኑት ሳይሆን መንፈሳዊ እስራኤላውያኖች መሆናቸውን ነው እዚህ ጋር የምናየው። እና ስለዚህ 144,000ዎቹ የሚሆኑት እንግዲህ በክርስቶስ ኢየሱስ የተወለዱ ናቸው እንጂ ከስጋ የተወለዱ እስራኤላውያኖች አለመሆናቸውን እዚህ ጋር ዝርዝሩን ሲዘረዝር ራሱ የእስራኤል ነገድ በቀጥታ አልተጻፈም፣ ግን እስራኤል መሆኑን ብቻ ነው የሚናገረው። እስራኤል ማን ነው ስንል መንፈሳዊ እስራኤል እኛ እንደሆነ እኛን የተወለድን መሆናችንን ከጌታ የገዛ ወገኖቹን ሳይቀበሉት እኛ ስንቀበሉ የተሰጠን የልጅነት ማዕረግ እንዳለ መጽሐፍ ቅዱስ ስለሚያረጋግጥልን በኩር የሚለው የበኩር ልጆቹ የተቀበሉት ሁሉ ስለሆኑ ከእስራኤልም አሁንም የሚቀበሉ ካሉ እነሱም ከበኩር ልጅ አብሮ ይደባለቃሉ እንጂ የተለየ የተሰጣቸው ተስፋ ለእነሱ ወይም እድል የላቸውም ማለት ነው።
ጨርሻለሁ።
ሌላ ሰው ከሌለ አንድ ነገር ልበል።
ሌላ አስተያየት የሚሰጥ ሰው አለ ወይም ጥያቄ? ከጥያቄ በፊት አስተያየት እንቀበላለን። ጥያቄ ከእንትን አስተያየት ካለ አሁን ለሌላ ሰው እድል እንሰጣለን ካላችሁ። ድምፅ እሰማለሁ። ማን ነው
ያለ አይመስለኝም። ኪዳን።
ኦኬ፣ ጋሽ ኪዳኔ።
እግዚአብሔር ይባርክሽ። በእምነት ምናልባት ጥያቄ ያለው ሰው ካለ በዚህ በእግዚአብሔር እስራኤልን ብቻ ለምን ወደደ የሚል ጥያቄ ያለው ሰው ቢኖር መልስ ዛሬ የተገኘ ነው የሚመስለኝ። እግዚአብሔር እስራኤልን የመረጠው የበኩር አድርጎ የመረጠው ለሌላ ዓለም ለመድረስ ብሎ ነበር። በእነሱ አማካይነት ሌሎችን ወደ መንግስቱ ለመጥራት ነበር እንጂ ሌሎቹ የእሱ ስላልሆኑ አይደለም። ስርዓት ያለው አምላክ ስለሆነ መልእክቱን የሚያስተላልፍበትን ህዝብ ነበር የመረጠው። በጣም የሚገርመው ዛሬ እኛ እንደዚህ ሆነን አድቬንቲስቶች እኛ አይደለንም ሰማይ እንድንሄድ የጠራው እኛን በእኛ አማካኝነት ሌሎቹን እንድንጠራ ነው። እኛ እኮ ሌላ ሁለት ስቴፕ ያለን ሰዎች ነን። የራሳችንን ዳይንነት ካረጋገጥን በኋላ ሌሎቹን ወደ መንግስቱ መጥራት ነበረብን። ግን የራሳችንን ዳይንነት ራሱ እያስፈራን ነው ያለ። ልክ የእስራኤል አይነት ጠባይ። በጣም የገረመኝ ቅድም ያነበብሽው አንደኛው ጥቅስ ነበረ። እስራኤል የበኩር ልጅ ነበር እኮ ነው የሚለው። ነበር ማለት አልፏል እኮ ማለት ነው።
ነበረ
ነው ነበረ ማለት ኖ ሞር ማለት ነው። የበኩር ልጅ አድርጎ መርጧቸው ነበር፣ ግን አልተጠቀሙም ያንን። ይሄ በጣም አስፈራኝ፣ በጣም አስፈራኝ። ምክንያቱም እኛ ዛሬ የተመረጥነው እግዚአብሔር መልእክት ሰጥቶናል የምንለው እግዚአብሔር ሌሎችን ስለጠላ አይደለም፣ ካቶሊኮችን ስለጠላ አይደለም፣ ኦርቶዶክሶችን፣ እስላሞችን ስለጠራ ሳይሆን እንደውም የበለጠ ስለሚወዳቸው በእኛ አማካኝነት እነሱን ሊደርስ ብሎ ነው። ይሄንን ፍቅር እንዴት አድርገን የእግዚአብሔርን ፍቅር ለእነኚህ ሰዎች እናድርስ የሚል ነገር ወደ አእምሮ እንድመጣ አደረግሽ። እግዚአብሔር ይባርክሽ። አመሰግናለሁ።
ለዚህ ነው በዛ ተጨማሪ አስተያየት በዚህ ላይ ሊሰጡ ትችላላችሁ። ይህ ህዝብ ነው ሽክዳን ያቅድ የምንዳርከው በእምነት የምንዳረ ሳንተ የምንዳራችሁ ሌሎቻችሁም እንደምትሉ ይህ ቤተ ክርስቲያን ነው። በፍጥረታት ሁሉ መካከል በኩር በእውነቱ ይህንን መልእክት ነው ለማስተላለፍ ይሆንላችሁ እድሉ። አሁን እኮ ስለ እግዚአብሔር ቤተ መቅደስ ምስጢር ሌሎች ቤተ ክርስቲያናት እኮ ምንም የሚያውቁት ነገር የላቸውም እኮ። በቤተ መቅደሱ ውስጥ በሰማይ ስፍራ ያለውን መልእክት በእጃችን ያዝነው እኮ የህይወት ብርሃን በእጃችን ያለው ቅድም ጠዋትም አጥንተናል። ምድርን የምናበራበት የህይወት መልእክት ወይም ራእይ እኮ ነው በእጃችን የያዝነው። ወገኖች፣ አንዳንድ ጊዜ የሚያሳብደኝ ይሄ ነው። የሚያስበቀኝ በነገር ሁሉ ምንድን ነው አዝም ያዘን? ወደ ራሳችን ወደ ኑዛዜ ስንመለስ ምንድን ነው ጠቅላላ ይሄንን መጀመሪያ የተቀበሉትም አሁንም በቤተክርስቲያኒቱ ውስጥ ያለን ምንድን ነው አዝም የያዘን? ለምንድን ነው በቃ እንደዚህ አንድ ላይ ይህንን መልእክት ወደ ዙፋኑ ፊት ለማቅረብ የማንችልበት ምክንያት? አካባቢያችን ያለው መፋረድ ነው። አካባቢያችን ያለው መጥቶ መኮራኮም ነው። ይሄ አይደለም። እኛ በሰማይ ስፍራ ነው ያለን። ይህንን ብርሃን ለመላ ዓለም እናብራ። ምክንያቱም እኛ የዓለም ብርሃን ነን። ይሄ ነው የእግዚአብሔር ቤት ጩኸት። ልጁም እስካሁን ድረስ ታግሶ ያለው ይሄ ነው። ይህ ቤተክርስቲያን ውስጥ ያለው መልእክት ለመላ ዓለም እንዲደርስ እኮ አምባሳደሮች እና እንድራሴዎች ነን። ሌላ ቀርቶ ተቀብለን ይህንን እናድርግ ብለው አብረን እናመልክ፣ አብረን እንስገድ፣ አብረን እናመልክ የማያመልክ ህዝብ እኮ ይህንን እውነት ለማግኘት አይችልም። አብረን እንሁን ሲባል አይ አብረን ለመሆን አንችልም፣ እንደ ሌሎችን ቤተክርስቲያናት በቃ ተከፋፍለን እያንዳንዱ ሰው በየፍርቻው፣ በየሰፈሩ፣ በየመንደሩ፣ በየስርቻው ከዓለምና ከሶሻሊዝም ወይም ደግሞ ከሌሎች ቤተክርስቲያናት ሰብስበን የመጠነው ዲሞክራሲ የለም። ይሄ ጭቆና ምልኮ ነው ተብሎ እኮ ነው የሚታሰበው። እኔ በህይወቴ ዘመን በአድቬንቲስት ቤተክርስቲያን ውስጥ 45 ዓመታት ኦልሞስት ቆይቻለሁ ወገኖች። እኔ ዲሞክራሲ የሚል ቃል አላውቅም። እኔ በነፃነት በፈረንጅ ሀገር የሚሆን በሀበሻ ሀገር የሚሆን በአፍሪካ ሀገር የሚሆን በኤዥያ ሀገር ይሁን በሳውዝ አፍሪካ ይሁን በኤስኪሞች ምድርን በሄድኩበት በገባሁበት ቦታ ላይ በነፃነት ነው ሳመልክ የነበረ። በነፃነት ነው በመንግስቱ ኃይለ ማርያም ፊትም እንደገና በክሊንተንም ፊት ዩናይትድ ኔሽንስ ኦፊስ ይህ ቤተክርስቲያን የሰጠው መልእክት እኮ በዓለም ላይ ከሚጠቀሰው ማንኛቸው ነገር ሁሉ በላይ የእግዚአብሔር ህልውና እኮ ነው። ይህ የእግዚአብሔር ህልውና ያለበትን እስቲ ደግመን እናንብበው። ከዚህ በፊት እያነበብኩ ነው፣ አሁንም እናንብበው። ምድርን የምናበራበት መልእክት በህይወታችን ውስጥ ተጠቅመን እንዞራለን። የመጨረሻውን ጥቅስ ላንብበው፣ ለዚህ እውነት እንደሆነ ለማረጋገጥ እስቲ አሁንም በእንግሊዝኛ ጋሽ ኪዳኔ አንብበው። ይሄ በእምነት ይህንን በዮሐንስ ወንጌል 14 ቁጥር 17 አብራን እናንብበው። ሁላችንም እናውቀዋለን፣ እናንብበው ደግመን። እባካችሁ በእርግጠኝነት ይሄ ነገር ግልጽ ሆኖ እንዲገባንና ከዛ በኋላ ሰው ቢቀበላችሁ ባይቀበላችሁ፣ ቢስማማችሁ ባይስማማችሁ፣ ባላችሁ፣ ሚስታችሁ፣ ልጃችሁ በምንም አይነት ሁኔታ ያለ ቅራኔ እግዚአብሔርን ብቻና እሱን ብቻ አመልካለሁ፣ ይህንን ብቻ አደርጋለሁ ብላችሁ ውጡ። ማንም ሊያቆማችሁ ወደማይችልበት ወደ ከፍታ ቦታ ላይ ነው ያላችሁ። ከሌሎች ሁኔታዎች ከአካባቢ ካለው ሁኔታ ጋር እኮ እየቀላቀለን ባብሎናይዝ እያደረገን እኮ ህይወታችን እንደዚህ ከሲሳ ደካማ እውሮ ነው። ምንም ክሎት የሌለው የእግዚአብሔር ጸጋ ክሎት የሌለው የሰይጣን መንፈስ ህይወታችንን እያቀጨጨው እያዳከመው ክብሩን እያየን ሳይሆን ክብሩን እንዳናይ ከማህበራዊ ህይወት ጋር እየተቀላቀለ ህይወታችንን እያዳከመው ብቸኝነት። እኔ አሁን ብቸኝነት የሚባል ነገር የለም። በምድር ሁሉ በገባሁበት በወጣሁበት በአውራ ጎዳና ላይም ቢሆን ማረፍ ካለብኝ አርፋለሁ፣ በተራራ ላይም አርፋለሁ። የትም ቦታ የኔን ታሪክ ዳንኤል ያውቃል። በመኪና መንገድ አቁሜ ነው እንቅልፍ የሚወስደኝ። ምክንያቱም በእኔ ውስጥ የሰላም መንፈስና የሰላም መልእክት ነው አለኝ። እግዚአብሔር ለዘላለም የተባረከ። እስቲ አንብቢ። ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ ያለውን አብራን እናንብበው።
እሱም የእውነት መንፈስ ነው፣ ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም።
እስቲ እዛ ጋር አቁም። ሌሎች ሰዎች ዓለም የሚለው ቃል እኛንም ጭምር ማለት ነው። ዓለም የሚለው ቃል ሌሎች ሰዎች ይህን መንፈስ አያውቁም፣ እኛ ግን እኔና እናንተ ያለን ስቶ። እሺ አንብቢ።
እናንተ ግን አብሯችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ።
በእውነቱ መንፈስ ቅዱስ በእኛ ውስጥም ይኖራል፣ አብሮንም እየተጓዘ ነው። አይናችንን እንደዛ ከክርስቶስ ጋር አብሮ እየሄዱ እያሉ የኤማዎስ ሰዎች እየተናገራቸው እየተወያያቸው አልተገነዘቡትም። አይነ ልቦናቸውን እግዚአብሔር እስካልከፈተ ጊዜ ድረስ ቆርሶ ስሰጣቸው ብቻ ነው ምናልባት የተገነዘቡ። አድቬንቲስቶች በቅድስተ ቅዱሳን ውስጥ ከክርስቶስ ጋር የክህንነት አገልግሎት እያደረገነን በሰማይ ስፍራ ወስዶን እዛው አድኖን ወስዶን እዛው ተክሎን ከእርሱ ጋር የሰማይ ቤት የተመቅረት እያገለገለን በምድር ላይ በውክልና ነው የምንንቀሳቀሰው። ለዚህ ጥያቄና ጥርጥር የለኝም። በቃሉ ምስክርነት አለኝ። እኔም ደግሞ ያየሁትንና የሰማሁትን ኢየሱስ ክርስቶስን ነው የምናገረው። የዚህ ቤተክርስቲያን መልእክት ቅድም ወንድሜ እንዳለ በፍቅር ለመላ ዓለም ላይ እናስተላልፍ ዘንድ የተላከን መልእክት ነው። እናድርገው። ሌላ ቃል የለም እኮ እናድርገው ነው፣ ሌላ ቃል የለም። ይህንን ያልገባው ህዝብ ነው አምልኮን ጠልቶ በየስ ብቻው የራሱን የሆነ ማህበራዊ ህይወት እኮ ነው። የማህበራዊ ህይወት ጨዋታ ነው የምንጫወተው። የባህል ጨዋታ ነው። የኢትዮጵያን ታሪክ ነው። የቤተ ዘመዶቻችንን ታሪክ ነው የምንጫወተው። እያንዳንዱን ቀን ከእግዚአብሔር ጋር ማሳለፍ በጀመረን ጊዜ እንደ ሙሴ በተራራ ላይ ከእግዚአብሔር ጋር ባሳለፈ ጊዜ ወደ እግዚአብሔርነት ንጽብርቅ እንደተቀየረና ሙሴ እንደተሸፈነ ወገኖች ከሙሴም በላይ የሆነው ሙሴ ተንከራቶ ተቸግሮ ነው በምድረ ባዳ ተንከራተው ነው። እኛ ግን ሳንንከራተት ኢየሱስ ክርስቶስ ወስዶ በሰማይ ስፍራ በቅዱስ ቤተ መቅደሱ ልክ ከአባቱ ቤተ መንግስት ፊት ለፊት ላይ ከአባቱ ዙፋን ፊት ለፊት ላይ ነው ያለ ነው። እግዚአብሔር ይርዳ። እና እንግዲህ
አንድ ነገር እንግዲህ እስካሁን እንደተነጋገር ነው እንግዲህ በኩር ሁሉ በኩር እስራኤል ከሆነ መንፈሳዊ እስራኤል ደግሞ እኛ ከሆነን የዳንን ሁሉ ለተቀበሉት ሁሉ ስልጣን ሰጣቸው ካለ እነሱ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበላቸውም ካለ ኤለን ጂ ዋይት እዚህ ጋር በፊት ሰንበት ትምህርት ላይ የወጣ ነገር ነበረ። በኤፍዲኤ ባይብል ኮመንተሪ ቮሊዩም 7 ፔጅ 907 ላይ የተጻፈው አንድ ትንሽ አረፍተ ነገር ናት። እንደዚህ ይላል Let us strive with all the power that God has given us to be among the 144,000 ትላለች። ታራታችን እንትጋ ከነሱ እንደ አንዱ እንድንሆን እንትጋ ትላለች። ስለዚህ ለነሱ ለእስራኤል ብቻ በዘር እስራኤል ለሆኑት ብቻ ሳይሆን ለሁላችንም መሆኑን እዚህ ጋር ኢንጆይ በሰጣችሁ ኮሜንት ላይ ያንን እንረዳለን። ለሁላችንም ነው ያው ቀደም እንዳልነው ያው በርግጥ መጣጥቅስም አረጋግጦልናል እስራኤል ማለት እኛ መሆናችንን እና እሷም ደግሞ እዚህ ጋር ኮሜንቱን ስትጽፍ Let us strive with all the power that God has given us to be among the 144,000 ትላለች። እና ስለዚህ ለሁላችንም የተሰጠን እድል መሆኑን እዚህ ጋር ለማየት የጻፈችውንም ለመናገር ነው። ትንሽ
ሀሳብ እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። በተለይ ደግሞ ዛሬ ይገርመኛል በጣም ከምንም በላይ የእግዚአብሔር ሕዝብ ከመባል የበለጠ ነገር ምንም የለም። እግዚአብሔር የሚታመንበት ሰው እግዚአብሔር የሚታመንበትን ሰው ለታላቅ ስራ መረጠ። እንግዲህ ሰውን ሁሉ ፈጥሮ ሳለ ከሰው ሁሉ መርጦ የሚታመንበትን ሰው ይሄንን ታላቅ መልእክት እንዲያስተላልፍ ሲመርጥ የእግዚአብሔር ሰው ሁሉም የእግዚአብሔር ሰው ሆኖ ሳለ ነው የእግዚአብሔር ሰዎች በመባል መጠራት አለ እና በዚህ መጠራት ውስጥ ስንገኝ ዛሬ በእውነት ይሄም ጠቅልላ የእግዚአብሔር ሕዝብ ማለት እስራኤሎች እንደነበሩ ጥንትና ከዛም በኋላ በሂደት እስራኤሎች ሲያምጹ ለሁሉም ለአሕዛብ ሁሉ ይሄ ድል እንደመጣና አሁን ደግሞ አሁን ስላለፈው ታሪክ ሁሉ ያየነው ዛሬ ምን ማድረግ እንደሚገባን ያየነው ለትምህርት ወስደን ወሳኙ ጉዳይ በአሁን ያለፈው ነገር አልፏል። ያለፈው ነገር አልፏል። ካለፈው ነገር ከመጥፎ ጎንም ከመልካም ጎንም ትምህርት ወስደን እኛ ዛሬ በትክክል የእግዚአብሔር ሕዝብ መሆን እንፈልጋለን ብለን እግዚአብሔርን መርጠን በእውነተኛ ጉዞ ላይ ስንገኝ ኃላፊነት ተሰጥቶናል። እንግዲህ የተሰጠን ኃላፊነት ከጠዋት ጀምሮ መንፈስ ቅዱስ ዛሬ እየተናገረን ነው። በበለጠ ሁሌም ይናገረናል፣ ዛሬ ደግሞ በበለጠ። እንዴ የእግዚአብሔር ሕዝብ ሆኜ የእግዚአብሔር መልእክተኛ ሆኜ ለምንድን ነው ጉልበቴ የደከመው? ለምንድን ነው አቅሜ ያጣው? ጥያቄ ከነ መፍትሄው ነው፣ ከነ ማብራሪያው ይሄ በሚል ዛሬ ዋናው አገልግሎት ላይ ቃል መጥቶልናል። ትቀጥል ደግሞ ዛሬም አሁን የመጽሐፍ ቅዱስ ጥናት ላይ እናጠናለን ብለን ያሰብነው ላይ ሳንገባ ካለፈው የተንጠለጠለው ነገር ላይ ጉዳይ ላይ ገባን። ስንገባ ደግሞ ጠዋት ከመጣልን መልእክት ጋራ እንደገና አንድ ላይ አብሮ የሚሄድ አሁንም ኃላፊነቱ በእኛ እጅ ላይ ወድቋል። ይህን ኃላፊነት ለምንድን ነው እንዴት ነው መወጣት ያለብን? እኛ ብቻ ማወቅ ብቻውን በቂ አይደለም። እግዚአብሔር ለብዙዎች መዳን ምክንያት እንድንሆን ዛሬ ወንጌል በተለያየ ሁኔታ በእግዚአብሔር ስም የክርስቶስ ስም እየተነገደ ባለበት ጊዜ እውነትን ይዘን እንድንወጣ መምረጣችን የዘመኑ እስራኤላውያኖች የእግዚአብሔር መልእክት የያዝን ሰዎች ሆነን ተገኝተናል። እስከ ተገኛን ድረስ ጠዋትም ችግሩ ከነ መፍትሄው ተነግሮናል። አሁንም ኃላፊነቱ እኛ ላይ መሆኑን እንደገና አሳስቦናል። እንግዲህ እዚህ ላይ ራሳችንን በጣም እንድንመለከት መንፈስ ቅዱስ በእኛ ውስጥ ጌታ እንዳይሰራ እርም የሆነ ነገር ምን እንደሆነ ግልጽ ነው። እኛ ራሳችንን ማሸነፍ ነው ያቃተን። በእግዚአብሔር የእግዚአብሔርን መንፈስ በውስጣችን አስገብተን የሚታገለን የስጋን ሀሳብ ማሸነፍ ነው ያቃተን። እግዚአብሔር በእኛ ሊሰራ ሁሌም ዝግጁ ነው። ምክንያቱም እኔው ነኝ እኔነቴን ማሸነፍ አቅቶኛል። ስለዚህ ምን ልመጣ ነው? የተሰጠኝን እድል ላጣ ነው? ፋይናሊ ይሄ ነው በቃ። የተሰጠኝን እድል ካጣም በኋላ ወዮ። እናንተ ባትናገሩ ድንጋዮች ይናገራሉ ብለ እናንተ ባትናገሩ የተሰጣችሁን እድል ባትጠቀሙ ተፈጥሮ ይናገሩ። ግድ ነው እግዚአብሔር ያ ይሄ ወንጌል ለዓለም ተዳርሶ ጌታ ይመጣል። ስራው አይቆምም። ግን ለተመረጥንበት ዓላማ ባንነቅተን የተሰጠንን እድል ባንጠቀም እኔ ያንን ወዮን እፈራለሁኝና ምን እናድርግ? ይህን ጥያቄ ለየራሳችን እንጠይቅ። እግዚአብሔር እንዲረዳን በእውነት ከመናገር ባለፈ የምንንቀሳቀስበት ሁኔታ ነው። በተለየ ሁኔታ እግዚአብሔር እየገፈገፈን ያለው መንፈስ ቅዱስ በእውነት ሰምተን ተጠቃሚዎች እንድንሆን ለሌሎችም ጠቃሚ ሰዎች እንድንሆን እግዚአብሔር ይርዳል።
በጣም እግዚአብሔር ባርክሽ። ወደ ራሳችን እንመለስ። ባለፉት ጊዜያት ብዙ ጊዜ እንዳጠነነው ወንድማችን ምናሴ በመጽሐፍ ቅዱስ ውስጥ ወደ ቀልቡ ወደ ልቡ በተመለሰ ጊዜ እግዚአብሔር ወደ ክብሩ መልሶታል። እንደገና ደግሞ ናቡከደነጾርን ደግሞ ወደ ቀልቡ በተመለሰ ጊዜ ከአውሬነት ባህሪ ወደ መንግስቱ መልሶታል። በእውነቱ እኛም እንደዛ ነን። የመጨረሻውን አስተያየት ከመቀበላችን በፊት ምናልባት ሌላ ሰው ያለ ሰው ካለ አንድ የመጨረሻውን እንትን አስተያየት ልንቀበልና ይህንን ጥናት በዚሁ ለማቆም እና ለመጸለይ እንፈልጋለን። እንግዲህ ዝም ብለን ከምንተው በጸሎት ልናደርገው ይሻለናል እና እስቲ የመጨረሻ አስተያየት ያለው ሰው ካለ እንቀበላለን። በዚህ አስተያየት ላይ መጨረሻ ሀሳብ መጨረሻ ከማድረጋችን በፊት የጸሎት ጊዜ ይኖረናል። ከጸሎት በፊት የምናነበው መጽሐፍ አለ፣ አንድ ጥቅስ አለ፣ እሱን እናነባለን አብረን።
ፓስተር፣ በመካከላችሁ መገኘቴ እግዚአብሔርን እጅግ አድርጌ አመሰግናለሁ። በትምህርት ዙሪያ ሳይሆን ጄኔራል የሆነ ሀሳብ ነው። እግዚአብሔር የሚመለከት ጉባኤ እንደሆነ እንዳይረሳችሁ፣ መላእክት ተጠንቅቀው እያዩን እንዳሉ እንዳይረሳችሁ። ለምንድን ነው ያልኩት? እያደረግን ያለው ነገር በዚህ ቦታ ይሄንን ነግደን እናትርፍ ሳይሆን፣ በእንደዚህ አይነት ሁኔታ እከሌን አታክ እናርግ ሳይሆን፣ የእግዚአብሔርን ቃል ነው ያጠነነ ያለው። በዚህ ዘመን የእግዚአብሔርን ቃል የሚያጠና ሰው ብርሃን የሚከለከል ይመስላችኋል? ይህንን እንዳታቋርጡ አደራችሁን። ስንት አምስትም ሰዎች ኖራችሁ አራት ይህንን ጥቂት ጉባኤ የጥናት ጊዜ እንዳታቋርጡ። አሜሪካ የሚያጥለቀልቅ ዓለምን የሚያጥለቀልቅ ህዝብ መጽሐፍ ቅዱስን የሚያጠና ሰው ነው። በግል ጊዜ በሚልበት ጊዜ በእንደዚህ አይነት ጉባኤ መልክ አንድም ሁለትም ሆነው የሚያጠኑ ብላዋ ብላዋን ብረት ብረትን ምን ያደርጋል ነው የሚባለው። አዎ እንደዚህ አይነት ጥናት ወደ ክርስቶስ የሚያቀርበን ነው። ይህንን ቤተ ክርስቲያን ሲመሰርቱ እስከ 3 AM ድረስ እስከ 4 AM ድረስ አንድ ነገር ሳይገባቸው ሲቀር የሆነ ጥቅስ ሳይገባቸው ሲቀር እስከ 4 AM ድረስ ያጠኑ ነበር። ይሄ እንዲህ ነው እየተባባሉ ያ ወዴት ረዳቸው? ዛሬ የአድቨንስትን ቁጥሩ በዓለም ላይ በጥቅማቸው ላይ ሳይሆን በቃሉ ላይ ነበር ሲያጠኑ የነበሩ። ዛሬ ቁጥራችን ቢያንስም ሙሴ በቃ እንዳለ በቃ የሚያስብል ህዝብ ወደዚህ ጉባኤ ይመጣል። ነገር ልባችን ለምንድን ነው የተዘጋጀው? ለመገጠጥ ተዘጋጅቷል? ልባችን በእግዚአብሔር ፊት ለመንበርከክ ተዘጋጅቷል? ጠንካራ ልብ ወደ ሥጋ ለመለወጥ ተዘጋጅቷል? ያ ከሆነ በበረከት መንገድ ላይ ነው ያለ ነው። እና ብዙ ነገር ትታችሁ መታችሁ ሊሆን ይችላል። እኔ ግን በጣም ብዙ ነገር ትቼ ነው የመጣሁት። ለምን? ከዚህ የሚበልጥ ነገር አልታየኝም። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ይህም ፕሮግራም ይጀምራችሁ።
አንተም ከጀማሪዎች አንዱ ነ እግዚአብሔር ይመስገን። አንደው እንድናደርግ እግዚአብሔር አምላክ በቶን ይህንን ነገር እንድናደርግም ካለው ሁኔታ ጋር ከጋሽ በየነ ጋር ጠንካራ የሆነ እውነትን እንድንጀምር ያደረጋችሁ ጋሽ በየነ እና አንተ እና ሌሎቻችሁም በዚህ መሰረት ላይ ቅርንጫፍ ይዛችሁ ያላችሁ በሀሳብም ጉድለት ሳይኖር እስከ ሞት ድረስ በታማኝነት ይህንን ቤተክርስቲያን በመደገፍ በሁለንተናው ማለት ነው፣ በሙልአት ማለት ነው። በዚህ አይነት ሁኔታ ዓለም እንደተባለውም በእኛ ምክንያት ብርሃን ያያል። በማስተማርም የበረታችሁ ያላችሁ፣ በመምከርም የበረታችሁ ያላችሁ እንደተባለው የእግዚአብሔር ማንነት እስከሚታይበት ጊዜ ድረስ ይህ ምድር በእኛ ምክንያት ትበራለች። እግዚአብሔር በጥቂት የተጀመረውን እና በትንሽ የተጀመረውን እግዚአብሔር የማይንቅ አምላክ ነው። ይህንን የትንቢትን መንፈስ ትርጓሜ ለማወቅና ለመገንዘብ በመሻታችሁ እግዚአብሔር አምላክ ከዚህም በላይ ያደርጋቸዋል። ምክንያቱም ይህንን ሲያደርግ ስላየው ነው። ብቻ ልባችን ሁለት ልብ አይኑር አይሁን እንጂ እግዚአብሔር አምላክ ክብሩን በእኛ ላይ ሊገልጽ ነው። ሁለተኛ ዜና
አንድ ጊዜ ሳትጠቃልል በፊት ጀም በቃል አንዴ የጠቀስኩትን እንደው ለማንበብ በሮሜ ላይም ጳውሎስ ይናገራል ብዬ ከስጋ የተወለዱ እስራኤል አይደሉም የሚለውን ቀጥታ ከቃሉ አንድ ጥቅስ ብቻ ለማንበብ ነው። ሮሜ ምዕራፍ 9 ከቁጥር 6 እስከ 8 ነው። ሮሜ ምዕራፍ 9 ከ6 እስከ 8 እንደዚህ ይላል። ኢየሱስ ስም አነባለሁ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምን ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ ጳውሎስ ደመደመ። እና በቃ ጭራሽ ከስጋ የተወለዱ እስራኤላውያን እስራኤላውያን አይደሉም ብሎ ነው ጳውሎስ የሚናገረው። ነው ሌላውን ዝርዝሩን ቅድም ስለተነጋገርን አደግም ቃሉን ለማንበብ ብቻ ነው። እኛ መንፈሳዊ እስራኤላውያን እስራኤል እንደተባሉ
የተረጋገጠ የእግዚአብሔር ድምፅ ይህ ሁሉ ተጠቅልሎ ወደ እኛ ነው እየመጣ ያለ። እግዚአብሔር አምላክ ለምትሰጡት ትምህርትም ለምትናገሩት ነገርም ለመኖር እንድንችል እግዚአብሔር ጉልበት እንዲያጸናልን ነው። አሁን ብዙ እንጸልያለን። ጸሎታችን አልተሰማም የሚል ጸሎታችን ስላልተሰማ ሳይሆን የምንጸልየው በምን አይነት መልኩ ነው? ጥርጥር የሌለበት መልኩ ብንጸልይ ሁሉም ነገር ይሆናል። እኔ እዚህ ከተማ ላይ ያለሁት ማንንም ለማስደሰት አይደለም፣ ተጠርቼ ነው ወደዚህ ከተማ የመጣሁት። በምንም አይነት ምክንያት ኑ ወደዚህ ከተማ አሁን ዛሬ ከሰዓት በኋላ እንደዚህ መገናኘታችን ከእግዚአብሔር ሐሳብ ነው። ከኛ የሆነ ነገር የለም። ወንድማችን ቅድም ጨርሷል። ማናችሁም በውድ ፈቃዳችሁ ወደ እግዚአብሔር አምላክ ሙላአት ለማደግ ነው በዚህ ስብሰባ ላይ ያላችሁ። እግዚአብሔር ከኛ የሚፈልገው አንድና አንድ ነገር አለ። ከልብ መናገር ነው። እኔ ሁላችሁንም በእህትነትም በወንድምነትም ከልቤ ነው ማፈቅራችሁ። ፍቅር ነው ደግሞ ውሸተኛ ፍቅርም ሳይሆን እውነተኛ ፍቅር ነው። እንኳን እናንተን እዚህ ላይ ያላችሁትን የሚጠላውም ሰው የለኝም። እኔ ብዙ ጊዜ ሰው ወደ ሰዎች ልብ ውስጥ እየገባሁ ብዙ የምናገር ሰው ነኝ። የእግዚአብሔር ፍቅር ኃይል ነው። ጥላቻ የለበትም፣ ነቀፋ ንቀት የለበትም፣ ዛር ቋንቋ የለበትም። እኔ እውነተኛውን መናገር ይሻላል። አንዳንድ ጊዜ ጸሎት ለማድረግ በምንመጣበት ጊዜ በእውነት እግዚአብሔር አምላክ ጸሎቴን ይሰማኛል፣ ባይሰማኝም እንደ ዳንኤል ጓደኞች በእሳት እንኳን ቢቃጠል እግዚአብሔር እውነተኛ አምላክ መሆኑን እስከተገነዘበን ጊዜ ድረስ እግዚአብሔር ኃይላችን ነው። እግዚአብሔር ለዘላለም ይባረክ። ጸሎት ስናደርግ ግን ከልብ እንጸልይ። ሁለተኛ ዜና ምዕራፍ 7 ቁጥር 14ን አብረን እናነብና ከዛ በኋላ ዝማሬ አለን። እንደገና እግዚአብሔር አምላክ ይባረክ። ወንድማችን ኪዳኔ ፈቃደኛ ሆኖ ዝማሬ እንትን ይዘምርልናል። ከጋሽ ኪዳኔ ዝማሬ በኋላ ብዙ ነገር ብዙ ሳንገባ ጸሎት እናደርጋለን። ጋሽ ዳንኤል ከቴኒሲ፣ ጋሽ ኪዳኔ ራሱ ከኢንዲያና፣ ከዚህ ከከተማችን ደግሞ በእምነት እና እህታችን አስማረች እንጸልያለን። ሁለተኛ ዜና ምዕራፍ 7 ቁጥር 14 ነው። ይህ ጸሎታችን በእውነት ተደጋሚ የምንናገረው ነገር ሳይሆን አምላክ ይሄንን ያደርጋል፣ ባደርግ ራሴ ቢቃጠል ቢኖር ባኖር ባልኖር እግዚአብሔር ያለውን ያከናውናል ብለን የምናምን ስለሆነን እናንተ አራታችሁ ጸሎት አድርጉልን። እግዚአብሔር ያደርጋል ብለን የምናምነውን ጉባኤ ደግሞ ሁለ ጊዜ በጸሎታችን እንደግፈው፣ በጥርጥርና በፍርሃት ሳይሆን ቅድም ወንድሜ እንዳለው የህይወታችንን አደራ ለእግዚአብሔር ሰጥተን ከመለከን ምድር ሁሉ በእኛ ምክንያት ትበራለች ትበራለች ብለን ሌሎች እንዲያደርጉ ማድረግ ሳይሆን ይህ የእኔ ኃላፊነትና የእኔ ግዴታ መሆኑን የእግዚአብሔር ቋንቋ responsibility and accountability ይባላል። ህይወትን የመስጠት ጉዳይ ማለት ነው። ስንጸልይ ሳለ ለወንድሞቻችን ለእህቶቻችን እናንተ አሁን እዚህ ለመስራት ላይ ያላችሁ ምድርን እስከምታበሩ ድረስ እኔ ከልቤ መጸለይ አለብኝ። እሺ ቃሉን እናንብና ወደ ዝማሬ እንሄዳለን። ከዝማሬ በኋላ አራታችሁን ጸሎት ታደርጉልን አላችሁ።
ሁለተኛ ዜና ምዕራፍ 7 ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል። በክርስቶስ ስም አነባዋለሁ በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገዱ ቢመለስ ከሰማይ ሰማዋለሁ ኃጢአቱን ይቅር እላለሁ ምድሩንም እፈውሳለሁ። እንደገና ደግመዋለሁ በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገዱ ቢመለስ ከሰማይ ሰማዋለሁ ኃጢአቱን ይቅር እላለሁ ምድሩንም እፈውሳለሁ።
አሜን ጌታ ሆይ እባካችሁ ምድራችን በእናንተ ጸሎት እንድትፈወስ ከእምነት የተነሳ እንጸልይ። ሌሎችንም ወደዚህ ጉባኤ ወደ እግዚአብሔር ህልና ሰዎች እስከሚገቡ ድረስ እና ወደ እግዚአብሔር ህልና ሰዎች እስከሚገቡ ድረስ እንረዳቸዋለን። እግዚአብሔር የሰጠን የሰማይም የምድርም ሙሉ ኃይልና ስልጣን አለን። ሰዎችን ወደዚህ እውነት ብቻ ጋብዟቸው። በዛን ጊዜ የህይወትን ብርሃን ያያሉ። በእናንተ ላይ ነው እግዚአብሔር እግዚአብሔር በእናንተ ላይ አልታየውን ብርሃን ለሌሎች እንሰጣለን ብለን አንችልም። እዚህ ሰዎች እንዲመጡና በእኔና በእናንተ ላይ እግዚአብሔር እስከምታይበት ጊዜ እግዚአብሔር መገለጫ ይሁን። አሜን።
ቀደም ተከተል ስጥተው
አንደኛ ጋሽ ጋሽ ኪዳኔ መዝሙር ይዘምርልናል። እዛ በኋላ ጋሽ ዳንኤል ከቴኒሲ ጸሎት ጋሽ ኪዳኔ ይቀጥላል።
መስመር ላይ የለም ፓስተር ይቅርታ።
እኔ ነኝ ያለ ኪዳኔ። እሺ አንቺ አለሽ አንቺ ጸልይ። እሺ እና አንቺ ጸልይ ከዛ በኋላ ጋሽ ኪዳኔ ከዛ በእምነት ከዛ እህት አስማረች ትዘጋለች።
እሺ ወደ መዝሙር እንደው ፓስተር ዳንኤል መዝሙር ይኖራል ወይ ብሎ ቴክስት ያደረገልኝ ከቤቴ ሳውን የሆነው እንድኔ ቤት ሆኜ ነበር። ይሄንን ቴክስት ሪስፔክት ማድረግ አለብኝ ብዬ ወደ ቤቴ የመጣው ማድረግ የሚገባኝን ነገር ሁሉ ትቼ የተነበበው ቴክስት በጣም የሚገርመው ካዘጋጀሁት መዝሙር ጋር የሚሄድ ነው ግን አልተነጋገርኩም ስለዚህ ነገር። አቤቱ ኃጢአቴ እጅግ በዛብኝ ስለ ስሜ ይቅር በለኝ። አቤቱ ኃጢአቴ እጅግ በዛብኝ ስለ ስሜ ይቅር በለኝ መዝሙር 24 ላይ ያለው ጥቅስ ነው። አቤቱ ኃጢአቴ እጅግ በዛብኝ ስለትኔ ይቅር በለኝ። የልቤ ሀሳብ እጅግ ክፉ ነው የምታወቀው በነውር ነው። አንተ አምላኬ ሌላ ማን አለኝ ወደ ፈቀድከው አቤት ለውጠኝ። አቤቱ ኃጢአቴ እጅግ በዛብኝ ስለትኔ ይቅር በለኝ። አቤቱ ኃጢአቴ እጅግ በዛብኝ
داويت تجنك انتين ستقرا حنا تجنك انتين ستقرا بفتان زمن بچقراج بكبباج وملسو كلاج عبيد حدياتي اتيك بالزبي سلتني يقير بلي عبيتو حدياتي اتيك بالزبي سلتني يقير بلي
هللويا
اسكمسويو منيوت اللي وسد تزاداتهيل اتبك زند ملكام صباي عيلوتم يعني جمرو اسكزلالم عبيتو هاتياتي اتيك بزابي سلسني يكير بلي عبيتو ከተማችንን ድጅግ ከንቱነው ጥበባችንን እጅ ሰጠናል ተቀበለን አቤቱ አዲያደ እጅግ በዛብ ስለትን ይቅር በለ አቤቱ አዲያደ እጅግ በዛብ
ከሽንጻልህ ቅዱስ 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 እግዚአብሔር አምላካችን አባታችን እናመሰግናለን እኔ ጌታ በጠዋት ተቅዱስ እግዚአብሔር እስካሁን ከኛ ጋር ስለሆንክ እኔ ጌታ በመንፈስ ቅዱስ እየመራህን ስላለህ እኔ ጌታ እናመሰግናለን አምላካችን ኦ ቅዱስ እግዚአብሔር አባት ሆይ አጥያተኞችን ጌታ ሆይ እኛን ስለወደድከን እኔ ጌታ የሰራዊት አምላክ ንጉስ ለኛ ብለህ ጌታ ሆይ በመስቀል ላይ ስለተሰቀልክ አባት ሆይ እናመሰግናለን አምላክ ኢየሱስ ክርስቶስ እናመሰግናለን እኔ ጌታ እኔ ንጉስ በሰማይ ላይ በምድር ላይ አንተ ቻንገስ እኔ ጌታ
ሃሌሉያ አሜን
እግዚአብሔር አምላክ ሆይ ዓለም ሁሉ ጌታ ሆይ ፍጥረታት ሁሉ አምላኬ ሆይ አንተ ይገዙልህ ጌታ
አሜን
የሰራዊት አምላክ ኢየሱስ ክርስቶስ ሁሉ ጌታ አጥያታችንን የተሸከምክ ጌታ ሆይ አንተ ክብር ለአንተ ብቻ ይሁን
አሜን
ኢየሱስ አባት ሆይ እኛ ምንም አናቅም ጌታ ሆይ ምላሳችን ኮልታፋ ነው እኔ ጌታ በምን አይነት አንተ እንድናመሰግድ ራሱ ጌታ ሆይ አናውቅም ኢየሱስ ቅርበለን እኔ ቅዱስ 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 እግዚአብሔር አሜን ሆይ ቅር በለን እኔ ጌታ
አሜን አሜን
ሆይ ቅር በለን እኔ ጌታ እንጂ ያተኞች ነን ጌታ ሆይ አንተ በምትፈልግበት መንገድ እየሄድን አይደለም የኔ ጌታ ቃልን ለዓለም ሁሉ እያሳለፍን አይደለንም የኔ ጌታ ኢየሱስ ከዛሬ ቀን ጀምረን ጌታ ሆይ በመንገድ ጌታ ሆይ አንተ በምትፈልግ ጌታ ሆይ እኛን እንድትመርጠንና ለግቤት ጌታ ሆይ ሰራተኞች ባሮች እንድንሆን ጌታ ሆይ እርዳን አምላክ
አሜን
ኦ ቅዱስ እግዚአብሔር ኦ ኢየሱስ ክርስቶስ
ሃሌሉያ
እኛን የፈጠርክ ጌታ እኛን በሆዳ በእናታችን ሆድ ውስጥ ጌታ ሆይ እኛ ምንም ሳናቅ አንተ ያወከን ጌታ ሆይ ቅዱስ አምላክ ኢየሱስ ክርስቶስ ሆይ በዛሬ ቀን ጌታ ሆይ በባሪያህ አንደበት ውስጥ ሆነ ጌታ ሆይ ቃልህን ሁሉ ስትመግበን የዋልክ አንተ ስለሆንክ ጌታ ሆይ በዚች ጥቂት ሰው ውስጥ ጌታ ሆይ ስለተገኘህ አምላኬ ሆይ አመሰግናለሁ
አሜን
ቅዱስ እግዚአብሔር እህቶችን ሁሉ እንድትጎበኝ ጌታ ሆይ ቤታችንን ሁሉ ጌታ ሆይ በመንፈስ ቅዱስ እንድትጎበኘን እኔ ጌታ እጠይቃለሁ
አሜን
አምላኬ ኢየሱስ የኔ ጌታ የኔ ንጉስ የኔ አባት በዚች ዓለም ላይ ጌታ ሆይ አንተ ብቻ እንድትከብር የኔ ጌታ
አሜን
በሽማምንቶች ላይ ጌታ ሆይ አንተ እንድትከብር የኔ ጌታ
አሜን
ባሮች ላይ ጌታ ሆይ አንተ እንድትከብር የኔ ጌታ
አሜን
ዓለምን የዘረጋ ጌታ ሆይ በስድስት ቀን ውስጥ ሁሉንም ነገር ጨርሰ ጌታ ሆይ ሰንበትን ቀን ሰጥተህን ጌታ ሆይ በዚች ቀን አምላክ ሆይ ካንተ ጋር እንድንውልና ቃልህን ጌታ ሆይ እንድትመግበን እኔ ጌታ ልጆችን ስላነሳቸው ጌታ ሆይ አመሰግንሃለሁ አምላክ ቅዱስ እግዚአብሔር አባት ሆይ በዚች በከንቱ እንዳናሳልፍ እኔ ጌታ ቃልህ በአንድ ነገር እንዳያልፍብን ጌታ ሆይ ሁሉ ጌታ ሆይ በአንተ ላይ ሆነን አምላክ ሆይ ያንተን እውነት ይዘን ጌታ ሆይ ለማያውቁት አምላክ ሆይ እንድናካፍል ጌታ ሆይ እንድትረዳን ቅዱስ እግዚአብሔር እንጠይቃለን እኔ ጌታ ውስጣችንን ጌታ ሆይ አንተ በመንፈስ ቅዱስ ለውጠን እኔ ጌታ ቅዱስ እግዚአብሔር ለውጠን እኔ ጌታ አባት ሆይ አጣታችን ሞልቷል በፊት ጌታ ሆይ ይቅር በለን እኔ ጌታ የሰራዊት ንጉስ እኔ ጌታ መንፈስ እንድመራን እኔ ጌታ ሆይ አንተ እርዳን አምላክ አምላክ ልዑል መጠጊያችን አባታችን አምላኬ ሆይ እውነተኛ ቃልን ይዘን ጌታ ሆይ ዝም ብለን አምላኬ እንደማናቅ ሰው ሆነን እንዳነድ ጌታ ሆይ አይናችንን አብራልን ጆሮአችንን ክፈትልን እኔ ጌታ
አሜን
ሁሉ በአንተ መስቀል ላይ እንዲሆን አምላኬ ሆይ እርዳን እኔ ጌታ
አሜን
ቅዱስ 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 እግዚአብሔር በዛሬው ትምህርት ላይ ጌታ ሆይ የሰማነውን ሁሉ አምላኬ ሆይ ላንተ ጥበብ ላንተ እንድናደርግ ለሰዎች እንድናሳልፍ እኔ ጌታ ላልሰሙት በጨለማ ውስጥ ባሉት ጌታ ሆይ ለነሱ እንድናካፍል እንድትረዳን አምላኬ ሆይ እጠይቃለሁ እኔ ጌታ አባት ኢየሱስ አንተ ክብር እኔ ጌታ ከጠዋት እስካሁን ከኛ ጋር ስላለ ጌታ ሆይ ስለመራህን ጌታ ሆይ ስለመገብከን አምላኬ ሆይ በደጃችን በቤታችን ውስጥ ሁሉ ስለተመላለስክ የኔ ጌታ አንተ ብቻ እንድትከብርና አንተ ብቻ ንጉስ እንድትሆን አምላኬ እጠይቃለሁ የኔ ጌታ
አሜን
አባት ኢየሱስ የኔ ንጉስ ልጆቻችንን ሁሉ ጌታ ሆይ አንተ ባርክ የኔ ጌታ እንደሱም ጌታ ሆይ እኛን አይተው የኔ ጌታ ያንተን እውነት ዘናል የምንለውን ጌታ ሆይ እኛን አይተው የኔ ጌታ ለነሱ ጥሩ ምሳሌ እንድንሆንና ጌታ ሆይ እነሱም ካንተ ጋር እንዲሆኑ የኔ ጌታ ባንተ ውስጥ እንዲያድጉ ጌታ ሆይ ለማድረግ እንድንችል ጌታ ሆይ ያንተ ፍቅር ያንተ ሰላም ያንተ ቸርነት አምላኬ ሆይ እኛንም እንድመራን አባቶ ለነሱ ምሳሌ እንድንሆን ጌታ ሆይ አንተ ከኛ ጋር ሆነ ጌታ ሆይ ብርታትን ሁሉ እንድትሰጠን እጠይቃለሁ የኔ ንጉስ አባት አምላኬ ኢየሱስ አንተ ከፍ በል ጌታ ሆይ በእህቶቼ ላይ በወንድሞቼ ላይ አንተ ንገስ የኔ ጌታ
አሜን
ቃልህን ቃልህን ጌታ ሆይ በዛሬው ቀን ያሳለፉልን ለሰጡን እህቶቼና ወንድሞቼ ጌታ ሆይ አንተ እንድትባርካቸው አምላኬ ሆይ ጠይቀሃለሁ የኔ ጌታ
አሜን
ከዚህ የበለጠ ጌታ ሆይ ፍቅርን ሰላምን አንድነትን ጌታ ሆይ እንድትሰጠን ቅዱስ እግዚአብሔር ይጠይቀሃለሁ
አሜን
አምላኬ ኢየሱስ አንተ ተጠቀመን የኔ ጌታ
አሜን
ቅዱስ እግዚአብሔር ከራሳችን ኑሮ የበለጠ ጌታ ሆይ ወደ አንተ እንድንጠጋ ያንተን ነገር እንድንሻ ጌታ ሆይ እንድትረዳን አምላክ ጠይቀሃለሁ የኔ ጌታ
አሜን
አንተ ክብር ለሰላለም ኢየሱስ ክርስቶስ ነገስ የኔ ጌታ
አሜን
ቅዱስ እግዚአብሔር መምጫ ይደርሷል በራችን ላይ ሆኗል የኔ ጌታ የሰራዊት ንጉስ አንተን የምንጠብቅ ልጆች እንድንሆን ጌታ ሆይ አንተ እርዳን የኔ ንጉስ
አሜን
ኢየሱስ አምላክ አንተ ተበልልኝ እኔ ጌታ
ሃሌሉያ
እግዚአብሔር እውነት አምላክ በድልህን በደን የኔ ጌታ ይቅር በለን አጣታችንን ይቅር በለን እኔ ንጉስ የኔ ኢየሱስ አንተ ይቅር በለን አባ እና መሰግንሃለን ጌታ ሆይ ስለ ቃልህ እና ከብርሃለን እኔ ጌታ ለኛ ስለሞት ጌታ ሆይ
አሜን
አምላክ ቅዱስ ሕያው ዘላለማዊ አባ አሁንም ያለ ለወደፊትም የምትኖር አምላክ ክብር ላንተ ከዘላለም እስከ ዘላለም ላንተ ላንተ ክብር ብቻ ይሁን ኢየሱስ ክርስቶስ
ሃሌሉያ ባረክ ለዘላለም
እና መሰግናለን
ሃሌሉያ ሃሌሉያ አሜን
ጋቹዋል በሰንበት ቀን እረፍት አድርጉ ከኔ ጋር ሆኖ ስለአንተ የኔ ጌታ እናመሰግናለን
አሜን
እዶት እግዚአብሔር ይሄ ቫይረስ ተመጣው ጌታዬ ሆይ እንደዚህ አይደለም የኔ ጌታ የአድቨንቲስትን ህዝብ ለማንሳት ነው ጌታዬ ሆይ ይሄም ቫይረስ ተመጣ ጌታዬ ሆይ እዶት እግዚአብሔር ከ ቤተ ክርስቲያን እንደን ከምናመልክ በላይ ጌታዬ ሆይ አንተን ያመለክነን ቅዱስ እግዚአብሔር በቤታችን ውስጥ ጌታዬ ከቤተ ክርስቲያን መጠን ስንት ነገር እንደምናደርገው አምላክ ሆይ አምሁን ግን ተሰብስበን ጌታዬ ሆይ ቃልህን ከየቦታው ያጠናን ስለሆነ አምላኬ ሆይ
አሜን
ጌታዬ ያንተ ፕላን ስለሆነ እናመሰግናለን ቅዱስ እግዚአብሔር አሁንም ደግሞ ጌታዬ ሆይ እንደዚህ እንድንቀጥል የኔ ጌታ እውነት ያንተ ፍቅርና ያንተ አንድነት ከሁላችን ጋር እንድሆን ጌታዬ ሆይ ለወንድሞቼና ለወንድሞቼ ጌታዬ ሆይ ይሄንን ቃል ጌታዬ ሆይ እነሱንም እንዲያበረታ የምታደርገን ጌታዬ ሆይ አመሰግናለሁ ጌታዬ
አሜን
አባቶ አትራቅ ከኛ የኔ ጌታ አመሰግናለሁ ኢየሱስ ክርስቶስ
አሜን
ያመረሃን ለተገኘ ጌታዬ ሆይ አንተ ከፍ በል የከረም ጊዜና ሰዓትን ሁሉ ጌታዬ ሆይ አንተ ተረከብ በኢየሱስ ክርስቶስም አሜን
አሜን ሃሌሉያ አሜን አሜን ኦ ሃሌሉያ አሜን
በሰሎት መንፈስ ምንም ምንም እንዴት ድንቅ አምላክ ነህ ኢየሱስ የኛ ጌታ የተሸሸገው እንቆቅልሽ ምትርታ ያችን ተፈውሷል ባፈሰስ ትልንደ ክብር ላንተ ይሁን እስከ ዘላለም
ሃሌሉያ
የድሮ ሃያላን ባለም የታወቁ በምድራዊ እውቀት ሊቀሙ የነጠቁ ያላወቁትን እውነት ለእኛ ገልጸልና ክብር ላንተ ይሁን በመንፈስ ተመርተው ቅዱሳን ነቢያት የታተሙት እውነት በቅዱስ ቃልህ ምስጢርህ የምትገልጽ የዳንኤል አምላክ እንዴን ዛሬ ማየን ቅዱስ ስሜ ይክበር አምላክ ነህ ኢየሱስ የኛ ጌታ የተሸሸገውን እንቆቅልሽ ምትፈታ ዳዊያችን ተፈወሷል ባፈሰስ ክልል ክብር ላንተ ይሁን እስከ ዘላለም
አሜን
እንዴታዎች አንተ ይሁን እስከ ዘላለም
አሜን
አባታችን አምላካችን በላይ በሰማይ ያለ ምድራችንን በዚህን ጊዜ እያየ እየተቆጣጠርክ ያለ አምላክ ሰዎች ካንተ በራቁ ጊዜ ርቀው ሩቅ በሄዱ ጊዜ ከመተው ፋንታ መንገድ ፈልጋል
አሜን
መንገድ ፈልጋል ወደ ቤቴ የምትመለስ አምላክ ካንተ ምን ያህል እንደራቀን አናውቅም እስራኤላውያን ካንተ ምን ያህል እንደራቁ አልተረዱም ነበር
አዎ
ምን ያህል እንደተለዩ አያውቁም ነበር ግን ያገለግሉ ነበር ይሰው ነበር
አሁን
ለሃሮን የተሰራውን ረጅሙን ልብስ ይለብሱ ነበር የሚጠርየቀውን አገልግሎት የቤተ መቅደስ በሙሉ ያደርጉ ነበር በጣም ርቀው ነበር ያ ርቀታቸው የሚያስነጭ ነው አባቴ ሆይ በመጥፎ ሁኔታ ነው ያቆተመው የነሱ ታሪክ የተጻፈው ለኛ ትምህርት እንደሆነ አባቴ ሆይ የነሱ አይነት ልብስ ወንጂም የለበስ ነው የነሱ አይነት አገልግሎት የምናደርገው ሰዎች ላይ የምናደርገው አባቴ ሆይ ይህንን ሁሉ ነገር ለኛ ትምህርት የተቀመጠው ዛሬ ወደ ልባችን መንፈስ ቅዱስ አስገብቶ እንዲያስጠነቅቀን
አሜን
እነሱ ለኛ እንዳይደርስ
አሜን
አባቴ በመጨረሻ ጊዜ ባለቀ ጊዜ ኒቆዲሞስ ወደ አንተ እንደተመለሰ ባለቀ ጊዜ በሌሊት መጣ የጠብቀውን ሳይሆን አንተ ያዘጋጀህለትን ትምህርት አስተምረ የላከ አምላክ እሱ በልቡ ይዞ ለመጣው ጥያቄ ሳይሆን መልስ ለሱ የሚያስፈልገውን መልስ የሰጣም
አው
ዛሬ እኛ ወደፊት የመጣነው አመጣጥ ሳይሆን አንተ ለኛ የሚያስፈልገንን ነገር እንድታስተምረን
በናዝሬቱ ኢየሱስ ክርስቶስ ስም እንጠይቃለን።
አሜን።
የተለየን ሰዎች ለተለየ ሥራ ያቆምከን ሰዎች ነን። አባቶ ይሄንን ክብር ያየ ሰይጣን የዚህ ክብር መጨረሻው ምን እንደሆነ የሚያቅ ሰይጣን እኛ ያንን ሩጫ እንዳንሮጥ ዛሬ በብዙ ነገር ከብቶናል።
ይሄ
ከዚህ ሊያላቅቅ የሚችል የሚቆርጥ ዓለም የሰራው መሳሪያ የለም። ነገር ግን አንተ ያቀመጥከው ከአንተ አፍ የሚወጣው ቃል ይቆረጣል። ለኔት ልባችን በዚህ ቃል ዛሬ እንድንነካ ዘንድ ፈቃድ ይሁን።
አሜን።
አዲያኒቴ ዛሬ በተለየ መንገድ በዚህ ደቂቃ ስለተገናኘን ባልጠብቅ ነው መንገድ መንፈስ ቅዱስ ስላስተማረን ተመስገን።
አሜን።
በሚቀጥለው ሳምንት ጌታ ሆይ በዚህ አይነት ሁኔታ በሚንገኝበት ጊዜ ብቻ ሳይሆን ልባችን መዋረድ ያለበት አባቴ ሆይ ሳምንቱን በሙሉ ልባችን እንዲዋረድ ዛሬ ያለበስከን ነገር እንዳንወልቀው ፀሐይ ሲገባ ታዲያ በእኛ ታቆይ ዘንድ ፈቃድ ይሁን።
አሜን።
ወደ ቤት ወደ ፊት ስንመጣ ብቻ ወደፊት ስንመጣ ብቻ እናመልክህ ብቻ ሳይሆን የራሳችንን ሥራ ስንሰራ እንድናመልክህ ይርዳን።
አሜን።
በምንገናኝበት ጊዜ ህይወታችሁ ተለወጠ ምን ሆናችሁ ነው ብለው ሰዎች እስኪገረሙ ድረስ በዚህ አባቴ ሆይ ይህንን ጥቂት ጉባኤ በሰዎች ዘንድ ምንም አይደሉም ተብለው ጌታ ሆይ የተተፉትን በግራም አይተናል በቀኝም አይተናል የድሮ ታሪካቸውን አይተናል ወደፊትም የሚያመጣው ነገር የለም ብለው የተተፉትን የማትተው አምላክ የምታነሳ አምላክ
አሜን።
ይህንን ጥቂት ነገር አንተ እንድታበዛ ለስምህ እንድታበዛ ለማንም ሳይሆን ለአንተ ስም እንድታበዛ
አሜን።
ከማርያም መንገድ እንድታደርግ ዘንድ ፈቃድ ይሁን።
አሜን።
ዛሬ ሳምንት በተለየ መንፈስ በተለየ ህይወት በተለየ ምስጋና በተለየ ጥማት ወደፊት እንድንቀርብ አዘጋጅን።
አሜን።
ሰላም ያሳድረን በናዝሬቱ በኢየሱስ ክርስቶስ ስም አሜን።
ወደፊት የሚመጡትን ሁሉ ወደ ውጪ አጣውጣም ተብሎ እንደተጻፈ ዘላለም ንጉስ እግዚአብሔር ሆይ እኛ ወደፊት እንድንመጣ የራሳችን አቅም ሳይሆን ነገር ግን ጌታ ሆይ ካንተ ኃይል የተነሳ ከወደድከን ከታላቅ ፍቅርህ የተነሳ ጌታ ኢየሱስ ሆይ እያንዳንዳችንን ሰንሰለት እየበጣጠስ የእያንዳንዳችንን ጌታ ሆይ ወጥመድ አሽክላ እየተባበርክ ጌታ ሆይ ወደፊት ስለመጣን ወደ አንተ ደግሞ የመጣውን ማንም ካንተ ፊት ዞር ሊያደርገው ስለማይችል በጌታ በኢየሱስ ክርስቶስ ስም ስለተቀበልከን ስለታላቁ ስምህ በጌታ በኢየሱስ ክርስቶስ ስም ከወገኖች ጋር ተስማምቼ ክብርና ምስጋና በላይ በሰማይ ባሪያም ለአንተ ብቻ ይምጣል። የኔ ጌታ ኢየሱስ ሆይ አንተ ብቻ ትልቅ ነህ። የኔ ጌታ አንተ ብቻ ኃያል የኔ ጌታ አንተ ብቻ እያንዳንዱን ሰውት ጌታ አጋጀም ስናቀል ታውቅበታለህ። የኔ ጌታ ነው ልጆችን ሰብስበህ በከርቱ ስላለቀቀን የኔ ጌታ ለእያንዳንዳችን ጌታ ሆይ ታጠ ጌታ ሆይ ከማረበላ ይልቅ የሚጣፍጠውን ቃልህን ስለመገብከን ያንን የሚያጽናናውን የሚያበረታታውን ንስሐ የሚያስገባውን የሚያጸናውን የእግዚአብሔርን መንፈስ ስለሰጠህን ጌታ ኢየሱስ ሆይ በእውነት አንተ የተናገርከውን የኔ ጌታ እናንተ የነካ ያኔን ስለ ነካ አዳርስ ጌታ ሆይ አላስ በዚህና በዚያ ሆኖ ሊነቃካል ሲል ነገር ግን እንደማታስነካ እንደተናገርከው እውነትም እንደዛ መሆኑን አይተናል። በውስጥ ተገኝተናል እና ከአንተ የሚለየን ስለሌለ ይኸው አደረግከው ይኸው አብረን መሆንን አሳየኸን አበረትሃን። በኢየሱስ ስም ስም ይባረክ ጌታ ሆይ አባቴ ሆይ ስምህ ይባረክ። ሌላ ምንም ነገር የለኝም የኔ ጌታ ኢየሱስ ሆይ በእውነት ጌታ ሆይ በዚህ ጉዳይ ጌታ ሆይ ስለጠራው ምስጋናዎች ሁሉ ክብር ምስጋና ላንተ ይሁን። የኔ በእውነት ጌታ ሆይ ስለፈሰሱ ልቦች በኢየሱስ ስም ተመስገን። የኔ ጌታ እነሆ ጌታ ሆይ በአንተ ጊዜ የነበረውን አሁንም ስለደርገት ሃሌሉያ ተመስገን። ጌታ ኢየሱስ ሆይ ሃሌሉያ ስም ይባረክ። ጌታ እነሆ ጌታ ሆይ እነዛ መቶ ሀያዎቹ በአንድ ልብ ሆነው ሲሰጉ የእግዚአብሔር መንፈስ እንደወረድላቸው ተጻፈ። ሁሌ ጊዜ ስንቃት ስንለምን የነበርነውን አሁንም ጌታ ሆይ በአንድ ሀሳብ በአንድ ልብ ሆነን ጌታ ሆይ መለወጥ እንፈልጋለን የምንል ሰዎች ስለተገናኘን ጌታ ሆይ ልባችንን በሳት መንፈስ ስለነካ የኔ ጌታ እናው ቀድሞ ያደረግከውን አሁን ምትደግመው ስለሆነ የኔ ጌታ በጌታ በኢየሱስ ክርስቶስ ስም አንተ እንደ ቃል ነህና ስም ይባረክ። ተመስገን የኔ ጌታ ምስጋና ላንተ ብቻ ነው የኔ ጌታ። አባብዬ ሆይ እለምንሃለሁ ማንም ሰው በዚህ ስፍራ ያለ ማንም ሰው ክብር ለራሱ እንዳይወስድ የኔ ጌታ ለዛን ጊዜ ነው አንተ ጌታ ሆይ የምትቆጣው። ክብር ለአንተ ብቻ የሚሰጥ ማንኛውም ጌታ ኢየሱስ በማንኛውም ነገር በሚሰሩ መልካም ነገሮች ክብር ለአንተ ይሁን የኔ ጌታ ኢየሱስ። ሁሉ ካንተ ሁሉ ባንተ ሁሉ ለአንተ ነው ብሎ ጳውሎስ ስለተናገረ ምንም ነገር ከኛ ስለሌለ ይሄንን የምንረዳበት የእግዚአብሔር ጸጋ እኔና ነው ወገኖቼ በኢየሱስ ስም ስጠን። ጌታ ሆይ አባት ሆይ ጠላት የሚያጠምደን አንዱ መንገድ ነውና ጌታ ሆይ ወደ ራሳችን እንዳንመለከት እንዳናይ ጌታ ሆይ ከዛ ይልቅ ራሳችን አዋርደን በቃል ላይ አሁን እንደተነበበው ህዝቤ ራሱን አዋርዶ ቢጸልይ እኔ ሰማዋለሁ ኃጢአቱን ይቅርላለሁ እንዳልከነ ጌታ የተዋረደ ማንነት ዝቅ ያለ ማንነት ትህትናን የለበሰ ማንነት በጌታ በኢየሱስ ክርስቶስን ስጠን። ጌታ ኢየሱስ ሆይ አባቢዬ ሆይ አንተ ነግረሃል ኢየሱስ እኔ የዋህ ነኝ ትሁት ነኝ ብልሃል ኢየሱስ ሆይ እንዲሁም ደግሞ ጳውሎስ ነገር የክርስቶስ ልብ በእናንተ ይሁን ተብሎ ተጽፏል። የኔ ጌታ ኢየሱስ ሆይ አንተ መምህርና ጌታ ሆነህ ሳለ የደቀ መዛሙርቶችን እግር ልታጥብ ዝቅ አልክ ኢየሱስ ሆይ እኔ እንግዲህ መምህርና ጌታ ሆኜ ሳለ ይህን ካደረጋችሁ ካደረግኩኝ እናንተም ደግሞ ይህኑ ታረጉ ዘንድ ይገባችኋል ብለህ ተናግረሃል ኢየሱስ ክርስቶስ ሆይ ስለዚህ ጌታ አንዱ ለአንዱ ዝቅ እንዲል የኔ ጌታ ዝቅ ማለትን በኢየሱስ ስም አስተምረን ጌታ። እኔነት ብቅ እያለ እያንሰራራ ይህ እኔነት የጀመረው ዲያብሎስ ነው ጌታ። የስጋ ስራ ሁሉ የተገለጠ ነው ተብሎ ተጽፏል የኔ ጌታ። ከሱም አንዱ እኔነት ነው ጌታ ኢየሱስ ክርስቶስ ያዕቆብም ሲናገር የላይኛው አጥበብ የታችኛው አጥበብ ብሎ እንደዘረዘረ የታችኛዋን ጥበብ እንደ ጥበብ ይዘን የምንዟዟር ሰዎች ጌታ ያዕቆብ ሲናገር የስጋ የሆነ ሁሉ ያዛንን ስለብረ ተናገረ። ጌታ መንፈስ ቅዱስ ሆይ የስጋ የሆነ ሁሉ ያዛንን ስ መሆኑን የሚያውቅ የተለየ መንፈስ ስጠን ጌታ ኢየሱስ ሆይ በእውነት ራሳችን ሳንሸነግል ራሳችን ሳናታልል ሳናቆለማምጥ ነገር ግን ጌታው የስጋ ነገሮች ተዘረዘሩትን በቃል ላይ በራሳችን ላይ ስናያቸው ይህ የአጋንንት ነው እያልን ከዛ ጌታ እንድንሸሽ ጌታ ኢየሱስ ሆይ አጋንንትን ተቃውሙ ከእናንተ ይሸሻል። ዲያብሎስን ተቃውሙ ከእናንተ ይሸሻል። ወደ እግዚአብሔር ቅረብ ወደ እናንተ ይቀርባል ብለው ያዕቆብ እንደነገረ ጌታ ሆይ ይህንን የስጋ ፍራዎች ፍሬዎች በላያችን ላይ ብና የአጋንንት ፍራ ስለሆኑ በጌታ በኢየሱስ ክርስቶስ ያውስ እንዲቆረጡ እንጸልያለን። ጌታ ኢየሱስ ሆይ አንተ ክብርህ ሊገለጥ ያልቻለው ስጋ እየተደበላለቀ ነው። በኢየሱስ ክርስቶስ ያው ስም ስጋ ይቆረጥ ከኛ ጌታ ኢየሱስ ሆይ። ከዛ ይልቅ በመንፈስ ፍሬዎች እንድንደሰት የመንፈስ ፍሬ በውስጣችን እንዲፈራ ጌታ ሆይ እሺ እንድንታዘዝ አንተ እኮ ጌታ ሆይ ደጅ ላይ ቆም እየደበደብክ ነው ልግባ ውስጥ ገብቼ ላፍራ ጌታ ሆይ ሰው እኮ በናፉ አይደለም የምታደርጉት ሁሉ ከኔ ነው ብሎ ተጽፏል። ጌታ ሆይ ሰው ከራሱ አንዳች ነገር አያደርግም መፈለግንም ማድረግንም በእናንተ ውስጥ የሚፈራ እሱ እግዚአብሔር ነው ተብሎ የተጻፈው። ኢየሱስ ሆይ ይህንን ቃል እንድናምን መፈለግን ስትሰጠን እሺ እንድንል ማድረግን በውስጣችን ሆነ የምትሰራው አንተ እንደሆንክ እንድናው በራሳችን የተፍጠረጠርን እንዳንወድቅ ለአንተ ስፍራ እንድንለቅ ጌታዊ ስትሰራ አይተን አሜን እንድንል በኢየሱስ የቃል ብርሃን ይባለን። ጌታ ሆይ እውነት የዘላለም ንጉሥ እግዚአብሔር ሆይ ሰብስበህ ጌታ እንዱ ስላልበት ሃሌሉያ ጌታ ሆይ የኔና የወገኖች ጌታ ሆይ ሃሌሉያ ጌታ ሆይ ድምፅ ወደ ዘረ ወደ ታላቅ ወንጌል ይሰማ ዘንድ ስለወደድክ ጌታ ሆይ ጌታዊ በደል ስለሸፈልከን ተመስገን ጌታ ኢየሱስ። እነሆ የጽድቅ ስራችሁን ጽድቅ ስራ የሆነውን እነሆ ድረሱ እንደተባለን ጌታ ሆይ ልብሳችንን እንዳንገልበው ራቁታችንን እንዳንሆን ራቁታችን ስንሆነ ዲያብሎስ የሚያገኘን ጌታ ኢየሱስ ደምህን መቋቋም አይችልም። በደም ከተሸፈልን የጽድቅ ስራን ከለበስን ኢየሱስ ሆይ ዲያብሎስ አያገኘንም። እንዳንገልበው ራሳችን እንዳንገልበው ራሳችን በኢየሱስ ስም ጌታ ሆይ አባቴ አብጅ ዘንድ ጌታ ኢየሱስ ሆይ እነሆ የልቤ ሀሳብ የአፌ ቃል በፊቱ ያማረ ይሁን ብሎ ዳዊት እንደጸለየ ጌታ ሆይ የልባችን ሀሳብ ጌታ ሆይ የአፋችን ቃል በፊት ጌታ ሆይ ያማረ እንዲሆን በመንፈስ ቅዱስ ኃይል ተቆጣጠረን ኢየሱስ ክርስቶስ ሆይ ለሀብታም አትልቀቀን ኢየሱስ ሆይ ሁልጊዜ ከኛ ጋር ሁን። ቤታችንን ባርክ ጌታ ሆይ የእያንዳንዳችንን ቤት ባርክ ጌታ ጥያቄ የሆነብንን ነገር ሁሉ በጌታ በኢየሱስ ክርስቶስ ያውስ ባንተ ቆቅልሾቻችን የተፈትሆኑ ጌታ ኢየሱስ ክርስቶስ ሆይ ነው የዛለም አባት ሆይ የቴን ጌታ ሆይ አስማረችን ጌታ ኢየሱስ ክርስቶስ ሆይ እነሆ ልጇን ጌታ ሆይ በፊት ይዤ ቀርባለሁ ጌታ ሆይ ከእናቱ ተለይቶ ለብቻው ያለውን ልጇን ትንሽን ቦቅጥላ በጌታ በኢየሱስ ክርስቶስ ያው ስም ተናሪ ከሆነ ጌታ ሆይ ሁሉን ማዘዝ ትችላለህ። ነገ የነገሥታት ንጉሥ ነህ ጌታ ጌቶች ጌታ ነህ ጌታ ሆይ ቀናቶቹን ጌታ አቅርበ ጌታ ሆይ እናቱ የድን ጻር እንድታቀፍ በኢየሱስ ክርስቶስ ስም ጌታ እንድፈዳት ፈቃድ ይሁን ጌታ ነው። በየጊዜ መሰናክል የሆነ ቀናቶችን የሚያስረዝም የትኛውን ክፉ ሁሉ ከዲያብሎስ ስለሆነ ኢየሱስ ወይችን እናት እንድፈዳት በጌታ በኢየሱስ ክርስቶስ እለምንሃለሁ ይሁን ጌታ። ያም ቀደሙ ልጇን ባለበት እሷን ባለችበት ጌታ ብቸኝነት እንዳይሰማቸው የኔ ጌታ ኢየሱስ ወይ በያሉበት ቦታ አንተ ሁሉንም ቀዳዳ ስለምትሞላ ጌታ ኢየሱስ እንድትሞላላቸው ለምንሃለሁ ይሄ ጌታ። እንኳን ደግሞ ጌታው የምታሳድገውን እህቷን በጌታ በኢየሱስ ክርስቶስ ባርካ ይሄ ጌታ ነው። አባት ሆይ ለአምላክ አንተ እንደ ቃልህ ነው ጌታው ለጻድቃን አንድ ብርጭቆ ውሃ የሰጠንኳን ይታሰባል ተብሎ በቃልህ ተጽፏል ጌታው መልካም ያደረጉልንን ሁሉ ለእህቴም ለሁላችንም መልካም ያደረጉልንን ሰዎች ሁሉ ይታሰባል እንዳለው እንደ ቃልህ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ በሰማዩ በረከት ባርካቸው ይልካል። በዚህ ሰዓት ሁላችን ተስማምተን እናንተ የምትነበቡ ደብዳቤዎች ናችሁ ስለተባለ በምንገባበት በምንወጣበት ሁሉ አንተን አስነብበን ምጽአትን አፋጥነን እንድናርፍ በኢየሱስ ስም ጌታ ሆይ ነው። መልካም ስራችሁን አይተው የሰማዩ አባታችሁን እንዲያመሰግኑ ብርሃናችሁ በሰ ሁሉም ይብራ ተወደ ተጻፈ። የዘላለም ንጉሥ እግዚአብሔር ሆይ መልካሙን ስራችንን ጌታ ሆይ አይተው የሰማዩ አባታችን እንዲያመሰግኑ ምድርሉ በርታ ጌታ ኢየሱስ ሆይ ይህ ነው እውነት ካፈጠነኋት ይገላ ግለን ኢየሱስ ብለው ህዝቦች ጌታ ሆይ ህዝቤ ሆይ ከባቢሎን ውጡ ያልካቸው ህዝቦች እንዲወጡ ምክንያት እንድንሆን የኔ ጌታ ኢየሱስ ሆይ ነው ወንድሜ እንደጸለየው ጌታ ሆይ እነሆ እኔም ጸልያለሁ ኢየሱስ ክርስቶስ ሆይ ከእስራኤል ልጆች ጌታ ሆይ አንተ ፍሬን ፈልገህ እንዳጣ እንዳንሆን ጌታ ሆይ ያችን በለስም በራበህ ጊዜ ፍሬ ልታገኝባት ወደዚያች ስትሄድ አንዳችን ፍሬ በጠፋባት ጊዜ እንደረገምካትና ቅጠል ብቻ ሆነ እንደቀረች ጌታ ኢየሱስ ክርስቶስ ሆይ ጌታ ሆይ ያቺ ቀን ታትመጣብን ፍሬ ትለጋ ስትመጣ ፍሬ እንድናገኝ በኢየሱስ ክርስቶስ ማግዘን ጌታ ኢየሱስ ሆይ ስለሰማችሁ ለዘላለም ይባረክ ኢየሱስ ሆይ የቀረውን ይህን ጸሎት ስለምሰማ ተመስገን። በላይ በሰማይ በታች በምድር ምላስ ሁሉ ለአንተ ጌታ ኢየሱስ ጌታ ነው ይበል ጉልበት ሁሉ ለአንተ ይበቀቅ የኔ ጌታ ስለሰማን ስም በሰማይ በምድር ስም ይባረክ ኢየሱስ ክርስቶስ ሆይ ልጆቻችን ደግሞ የእያንዳንዳችን ልጆች ይባረክ ስለሰማን ከበሬን አብረን ኢየሱስ በኢየሱስ ክርስቶስ ስም አሜን
አሜን። በላይ በሰማይ ያለ እግዚአብሔር አባታችንና መድኃኒታችን ምሕረት በስተልን ኃጢአታችን ከላያችን አንስተህ ጌታ ሆይ ወደ አንተ ለመቅረብ አንደበታችን የከፈት ክብርና ምስጋና ላንተ ይሁን።
አሜን።
ጌታ ሆይ አንተ ድንቅ አምላክ ነህ። አንተ ኃያል አምላክ ነህ። አንተ ታጋሽ አምላክ ነህ። አንተ ሩሩህ አምላክ ነህ። በርህራሄ በቸርነትህ በፍቅር ስለወደድህን ስላዳንህን ስለሞትክልን ክብር ምስጋና ለአንተ ይሁን።
አሜን።
የዘላለም አምላክ እነሆ እኔ ማነኝ የሌሎች ጸሎት የምጠርበው? ጌታዬ ከኃጢአቴ ታነጻይ ዘንድ ለምንሃል። ሁልጊዜ የምማቁስ እኔ ነኝ፣ የማሳዝንህ እኔ ነኝ፣ የሰጠብህም እኔ ነኝ። ጌታ ሆይ አንተ በፊት ስቀርብም ኃጢአቴን አስወግደህ ጌታ ሆይ እነሆ ኃጢአቴን እንደ በረዶ ታነጻው ዘንድ ለምንሃል።
አሜን።
የዘላለም ክብርና ምስጋና ለአንተ ይሁን። ወንድሞችና እህቶቼ በጸለዩት ጸሎት ሙሉ በሙሉ እኔ እስማማለሁ። ሁሉም ተብሏል። እግዚአብሔር ሆይ አንተ አልሰማኸው አንዳች ነገር የለም፣ ሁሉንም ሰምተሃል፣ ተቀበልክ። ለስምህ አሜን። አመሰግናለሁ እግዚአብሔር አባቴና አረጋንቼ። ማለዳ ማለዳ አዲስ ህይወት፣ አዲስ አእምሮ፣ አዲስ መንገድ ስለምትከፍትልን ከፍ ያለ ምስጋና አመሰግናለሁ።
አሜን።
እግዚአብሔር ሆይ ተመስገን። እነሆ በዚህ ጊዜና በዚህ ሰዓት ስንቶች የተቸገሩ አሉ። ጌታ ሆይ ያንተን ቃል ያልተመገቡ ያንተን ቃልማ እግዚአብሔር ሆይ ከማር ወለላ የበለጠ እያዘነብህልን ነው። ጌታ ሆይ እነሆ የመንፈስ ቅዱስ ልቦናችን ከፍተህ ጌታ ሆይ አንተ ለእያንዳንዳችን ጌታ ሆይ ራሽን ታሳየን ዘንድ እለምናችሁ ነው።
አሜን።
የዘላለም አምላክ ክብር ምስጋና ለአንተ ይሁን።
አሜን።
የቺ ወዳጆቼ ስላልዘን እናመሰግናለን። ንሆ መጣታችን ጌታ ሆይ ወደ አንተ በምንጮህበት ሰዓት በጎልዳፋው ምላሳችን በረከሰው አንደበታችን ነውና ጌታ ሆይ እነሆ ኃጢአታችን ጠላህ እንጂ ልጅነታችን አልጠላህም። የልጅነት ማዕረግ ስለሰጠህን እጅግ አድርጌ አመሰግናለሁ።
አሜን።
እግዚአብሔር አባቴ ባንቴ ክብርና ምስጋና ለአንተ ይሁን። በዚህ ሰዓት የሚበዘበዙ እጅግ ብዙ ናቸው። እግዚአብሔር ሆይ አንተ ከመቅበዝበዝ እባክህ አውጣቸው። እግዚአብሔር ሆይ እኛ በአንተ ቃል እየተጽናናነ ያንተን ቃል እየበላነ ነውና ያለነ። ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ጌታ ሆይ ኦ እግዚአብሔር ሆይ ላዘኑ ልጆችን መጽናናትን ስጥልን።
አሜን።
እግዚአብሔር ሆይ ከስንት ቤት ነው የተዘጋ? እግዚአብሔር ሆይ አንተ መሐሪ ነህ፣ አንተ ታጋሽ ነህ። እግዚአብሔር አባቴ እናመጣ ቆላት ዝንብል ብለህ የሰማህን መልስ የሚሰጥን የሰጠህን ክብር ምስጋና ላክ። እግዚአብሔር ሆይ ለታመመ ምረትን፣ ላረገዘ መገላገልን፣ ለታሰረ መቁታትን፣ ለተበተነ መሰብሰብን፣ ላጣ መስጠትን ጌታ ሆይ ሸለቆን የምታሻገር ተራራን የምትንዳ አምላክ ክብርና ምስጋና ለአንተ ይሁን። እኛ ሳናውቀው አንተ ያወቅከን እግዚአብሔር ሆይ ህይወታችን አለም ለመሄ ያዝከው እጅግ አድርጌ አመሰግንሃለሁ አባቴ ሆይ። አሁንም ጌታ ሆይ እግዚአብሔር አባቴና መድኃኒቴ ሆይ የተዘራውን በሽታ ጌታ ሆይ ለእኛ አዲስ አይደለም ጌታ ሆይ ህይወታችን ልታድሰው ነው የመጣ። ክብር ምስጋና ላንተ ይሁን እግዚአብሔር አባቴና መድኃኒቴ። ይህ በሽታ በተዘረጋበቱ በተበተነበቱ እግዚአብሔር ሆይ በጌታ በኢየሱስ ስም የታሰረ ይሁን የደረቀ ይሁን። እግዚአብሔር ሆይ አንተ አጠፋልን ዘንድ እለምንሃለሁ። እግዚአብሔር አባቴና መድኃኒቴ ይህ ሁሉ ህዝብ እየጮኸ ነው፣ ሰላም ሰላምን፣ ሰላም ሰላም እያለ ነው ያለ ጌታ ሆይ ሰላምን የምትሰጥ አምላክ የማትነሳ አምላክ ክብር ምስጋና ለአንተ ይሁን። እግዚአብሔር ጩኸታችን ሁሉ እየሰማ ክብር ምስጋና ለአንተ ይሁን። እግዚአብሔር አባቴና መድኃኒቴ ሆይ እነሆ እግዚአብሔር ሆይ ተመስገን፣ አመሰግናለሁ። ድንቅ አምላክ እኮ ነው። ማስተማር የምትችል አምላክ እኮ ነው ጌታ ሆይ። አባት የሚወደውን ልጅ እንደሚቀጣ ሁሉ እኛ መሀል ተቀጣነ ጌታ ሆይ፣ አንተ ልንፍለጋ አንመጣም። ክብር ምስጋና ለአንተ ይሁን እግዚአብሔር አባቴና መድኃኒቴ ሆይ በእያንዳንዳችን ቤት ገብተህ ጌታ ሆይ መንፈስ ቅዱስ ታፈስ ዘንድ ለምንሃለሁ። እግዚአብሔር ሆይ የዘላለም አምላክ ሆይ አንተ ታላቅ አምላክ እነሆ ሁሉም ነገር በባህር ላይ መንገድ አለ በመገድ ላይ ሕይወት የምትሰጥ አምላክ ተመስገን አመሰግናለሁ በዚህ ጊዜና በዚህ ሰዓት እግዚአብሔር ሆይ ለሳኦል የተገለጽከ አምላክ ለኛም ጌታ የኃጢአት አይናችን የኃጢአት ቅርፊታችን ፈላችን ላይ ተነሳ ዘንድ ለምናለሁ
አሜን አሜን
ለነበረው ጊዜ አብረን ስለነበር ተመስገን አመስግነሃለሁ
አሜን
ሁላችን የባሪ አዳራች ጋር ቅዱስ ባንድ ልጅ በጌታ በኢየሱስ ስም አሜን
አሜን
አሜን